ሳነጋግራቸው ነበር ወደ ትምህርት ቤት እየሄዱ ከመኝታ ተነስተው ለጉዞ እየተዘጋጁ ነበር። እግዚአብሔር ይመስገን እንደምን ከርማችኋል? ነገና ድምጻችሁ ዝንኪላል። የወጣት ድምጽ አይመስልም። እንዴት ነው እሱ? እኔ በማይክ ነው ድምጽ የጎላው ወይስ እናንተ ምንድነው? ፈዘዝ አድርጓችኋል። ፈራችሁኝ እንዴ? እግዚአብሔር ይመስገን። ጌታ ስም ባለበት ቦታ አብረን ያለ ነው። ክብር ለእግዚአብሔር ይሁን። እግዚአብሔር ይመስገን። እንግዲህ ከእናንተ ጋር አብሬያችሁ ሳሳልፍ አብረን እንድንማረው የተሰጠኝ የማስተምረው ክፍል ቆላሲስ የቆላሲስ መጽሐፍ ነው። ይህን መጽሐፍ መቼም አንድን መጽሐፍ ለማስተማር ብዙ ጊዜ እጅግ በጣም ብዙ ምክንያቶች ይፈለጋሉ እና ይህንን መጽሐፍ እንዳስተምር ሳስብ ብዙ ጥያቄ በልቤ ይነሳል። እንዴት ነው ማስተምራቸው? ረጅም መጽሐፍ ነው። እኔ የማስተማር ደግሞ ባህሬ ዲቴል የመሄድ ነገር አለኝ እና እስከምን ድረስ ነው የሚሄደው የሚለው ነገር ብዙ ስትራግል እያደረግኩ ነበር ያለሁት። ይሁን እንጂ ምንጊዜ መጽሐፍ ቅዱስን ስናጠና መጽሐፉ የተጻፈው በታሪካዊ ሁኔታ ውስጥ ነው ያለው እና ጳውሎስ የሚባል በታሪክ የኖረ እግዚአብሔር ሰው የተጻፈላቸው የቆላሲስ ሰዎች በአንድ ጂኦግራፊካል ክልል ውስጥ የነበሩ ታሪካዊ ህይወት ያላቸው ሰዎች ናቸው። ለእነዚህ ሰዎች የተጻፈውን ደብዳቤ አንብቦ ለመረዳት እንደ ቢያንስ ስለነሱ ጥቂት ነገሮች ቢያንስ ማግኘት አለብን። አለበለዚያ መጽሐፉን አንብበን የምናገኘው እውነት ብዙም የሚጎለው ነገር ሊኖረው ይችላል። እግዚአብሔር የተመሰገነ ይሁን። ስለዚህ በእነዚህ ሰሞናት እንግዲህ ይህን ነገር ስንማር በአብዛኛው ለእናንተ የሚጠቅም ባላችሁበት የህይወት ደረጃ እና በእድሜያችሁ ክልል ደግሞ ባላችሁበት ኮንቴክስት ማለት በሚገጥማችሁ ችግሮች ሁኔታዎች ጋር አቀናጅቼ ለማስተማር ነው የምሞክረው እና ጥያቄ ልትጠይቁ ትችላላችሁ። መጠየቅና መጠያየቅ በጣም አስፈላጊ ነው በመጽሐፍ ቅዱስ። ስለዚህ ኤኒ ኮሽን ካላችሁ የምንወያይበት አንድ ጥቂት ጊዜያቶች እሰጣችኋለሁ እና በነዛ ጊዜያቶች ውስጥ የበሰለ ጥያቄ ከጠየቃችሁ ለሌሎቹ ትምህርት የሚሆን ነገር ይወጣዋል። ስለዚህ ጥያቄም ለመጠየቅ እንድትችሉ ኢንካሬጅ አደርጋችኋለሁ። አሁን አንገቶቻችንን ዝቅ አድርገን የእግዚአብሔርን ስም እንጠራለን። የጌታ ስም በሚጠራበት ሁሉ ጌታ እንዳለ አምናለሁ። ይሄ ወንድማችን ቀድመን ፕሮግራም የመራው በመልካም የመዝሙር በመዝሙር በታጀበ አምልኮ ውስጥ ነበር። በጣም ድንቅ መዝሙር ነው። እግዚአብሔር ይባርካችሁ እናንተ የዘመራችሁ ወገኖች። በጌታ በኢየሱስ ክርስቶስ ላይ ያተኮረ እሱ በሰራልን ስራ ላይ ያተኮረ የእግዚአብሔርን ውለታ እንድናስብ ልብን ወደ መስቀሉ ይሰበስብ መዝሙር ቀላል መዝሙር አይደለም። እንደዚህ ያለ መዝሙር እንደዚህ ቦታ ሆኜ ሰምቼ እግዚአብሔርን ላመልክ ድል ስላገኘው ጌታ አመሰግናለሁ። እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። በዚህ ስፍራ ጌታ ሆይ በእነዚህ በወገኖች የፊት ጌታ ሆይ ቆሜ ስምህን እጠራለሁ። ሉል ጌታ ሆይ ስምህ በሚጠራበት ሁሉ የምትገኝ አንተ ታማኝ የሆንክ እስከ ዓለም ፍጻሜ ሁልጊዜ ከእናንተ ጋር ነኝ ያልክ ይህንን ስፍራና ጊዜ እንድትቆጣጠር እንለምናለን። የልባችንን ሀሳብ ሁሉ መንፈሳችን ላይ የሚከናወነውን ሁሉ ጌታ ሆይ እግዚአብሔር ሆይ ውስጣችንና ውጫችንን ሁሉ አንተ ተቆጣጠር። በፈቃድህ ሀሳብ ውስጥ እንድንያዝ ያንተ ምክር ያለበትን ነገር የማየት የመረዳት ጸጋ እንዲኖርን እንጸልያለን። አቤቱ ስለ ስምህ ብለህ ይህን ፕሮግራም ተረከብ በጌታ በኢየሱስ ስም አሜን። እግዚአብሔር የተመሰገነ ይሁን። የቆላሲያስ መጽሐፍ እንግዲህ ደብዳቤ ነው። ሐዋርያው ጳውሎስ ደብዳቤ ነው የሚጽፈው። እንደ ግሪክ ፈላስፎች ወይም አንዳንድ ሰዎች ባይኖሯቸው የሚያወጡ የሚያወርዱትን እንደሚጽፉ አይነት ጽሑፍ አይደለም የምናየው። በጽሑፉ ውስጥ ሪል ሰዎች ስማቸው ይጠቀሳል። የሚጽፈው ቦታ አድራሻ አለው እና የሚጽፍላቸው ሰዎች የሚኖሩት የኑሮ ሁኔታ አላቸው እና መጽሐፉ በዚህ ውስጥ ብዙ ነገሮችን የያዘ ያካተተ እንደሆነ እንመለከታለን። እና መጽሐፉ ሐዋርያው ጳውሎስ ብዙ የመጽሐፍ ቅዱስ ተማሪዎች ስለዚህ መጽሐፍና በቆላሲስ ስላሉ ክርስቲያኖች እና በጳውሎስና በቤተ ክርስቲያኒቱ መካከል ያለውን ግንኙነት ሲመለከቱት ሐዋርያው ጳውሎስ የቆላሲስን ቤተ ክርስቲያን እንደ ሌሎቹ ቤተ ክርስቲያኖች የተከላት ወይም መጀመሪያ ሄዶ ወንጌል የሰበከበት አይደለም የሚል ብዙ ሚዛን የደፋ አመለካከቶች አሉ። እና ለዚህ በጣም ሰፊ የሆኑ ጽሑፎች ይጽፋሉ ሰዎች፣ በጣም ይገርማቸዋል በትጋት። ስለዚህ መጽሐፉ የተጻፈላቸው የቆላሲስ ሰዎች ቤተ ክርስቲያን ሐዋርያው ጳውሎስ ያልተከላት ቤተ ክርስቲያን ነች የሚለውን ሀሳብ ነው በብዙ የተቀበልኩት። እና በዚህ ላይ እንዲህ ባሉ ነገሮች ላይ ክርስቲያኖች የሚንሸራሸር ሀሳብ ይዘው ግራሙንም ቀኙንም መውሰድ የሚችሉበት ምክንያት ሊያበጁ ይችላሉ። ደብዳቤው ከመጽሐፉ በፊት ሐዋርያው ጳውሎስ ጎብኝቷቸው እንደሚያውቅ የሐዋርያት ሥራ ላይም በሌሎቹም ደብዳቤዎች ውስጥ አንመለከትም። እና በተለይ ቆላሲስ ምዕራፍ 2 ቁጥር 1 ላይ ስለ እናንተና በሎዶቅያ ስላሉት ፊቴን በስጋ ስላላዩት ሁሉ እንዴት ያለ ትልቅ መጋደል እንዳለ ልታውቅ ወዳለሁና ማለቱ በአካል ያላገኛቸው እንደሆነ ያሳያል። ለፊሊሞና በጻፈው ደብዳቤ ላይ በቁጥር 22 ላይ ደግሞ ከዚህ ጋር የማስተናገጃ ቤት አዘጋጅልኝ በጸሎታችሁ ለእናንተ እንድሰጥ ተስፋ አደርጋለሁ የሚለው ሲታይ ገና ወደ እነሱ ለመሄድ እንደሚያስብ ይናገራል። ፊሊሞን የሚባለው ሰው የቆላሲስ ሰው ነው። ስለዚህ ለእሱም ይህን ደብዳቤ ሲጽፍለት በሐዋርያው ጳውሎስ ወደዚያ ለመሄድ ያለውን ናፍቆት እንደሚያስብ እንመለከታለን። እነዚህ እንግዲህ ይህንን ሁኔታ ስንመለከት ሐዋርያው ጳውሎስ በኤፌሶን ሲያገለግል የነበረውን አገልግሎቱን ከጨረሰ በኋላ ወደ መጨረሻ ጊዜ ላይ ይህንን ደብዳቤ ሊጽፍ እንደቻለ ይታያል። የጳውሎስ የቆላሲስ ሰዎች የወንጌል መልእክትን የሰሙት ከማን ነው ለሚለው በጣም በርካታ የመጽሐፍ ቅዱስ ተማሪዎች የሚያምኑት ኤጳፍራ የሚባለው የእግዚአብሔር ሰው ይህን እንዳደረገ ይነገራል። ሎዶቅያና ቆሎኤ አንድ አካባቢ ያሉ ከተሞች ናቸው እና ኤጳፍራም ሆነ ፊሊሞና አይሁዳውያን እንዳልሆኑ ይታወቃል። ብዙ ጊዜ ሐዋርያቶች ወንጌል ሲሰብኩ መጀመሪያ ሄደው የሚያገኙት ምኩራብ ነው የሚሄዱት። እግዚአብሔርን የሚፈሩ ሰዎች አሉ፣ አይሁዳውያኖች አሉ። ከዚያ ነው ወንጌልን ይዘው ሲቃወሟቸው አይሁዳውያኖቹ ለብቻ ጌታን የተቀበሉትን እና የሚሰሟቸውን ሰብስበው ስሞል ግሩፕ በአንድ ክርስቲያን ቤት ውስጥ በአንድ ባመነ በተቀበለ ሰው ቤት ፕሮግራም ለብቻ ይጀምራሉ። ግን ሁልጊዜ ሲሄዱ አይሁዳውያኖችንም ሌሎችንም እግዚአብሔር የሚፈሩትን የሚሄዱበት ቦታ ነው የሚሄዱት። ስለዚህ እነዚህ ሰዎች አይሁዳውያኖች አይደሉም ማለት ነው። እና የቆላሲስ ቤተ ክርስቲያን በሰው ቤት የሚሰበሰቡ አማኞች እንደሆኑ፣ ቁጥራቸው በጣም ጥቂት ከሚሆኑ ክርስቲያኖች ሊሆኑ እንደሚችሉ ይገመታል። የቆሎሴ ቤተ ክርስቲያን በፊሊሞና ቤት ብቻ የቆሎሴ ቤተ ክርስቲያን በፊሊሞና ቤት ብቻ የሚሰበሰቡ ክርስቲያኖች ሳይሆኑ እንደማይቆሩ ይገመታል። ይህም ግምት ነው። መጽሐፍ ቅዱስ የሚያመለክተው አጥጋቢ የሆነ መረጃ የለም። የቆሎሴ ቤተ ክርስቲያን በፊሊሞን ቤት ብቻ የሚሰበሰቡ ከሆኑ ምናልባት ቁጥራቸው ከ25 ቢበግፋቢል ከ30 እስከ 50 ሊደርሱ ይችላሉ የሚል ግምቶች ይወሰዳሉ። እና አንዳንድ ጊዜ ከአንድ በላይ በሆነ ስፍራም ስለሚሰበሰቡ የቁጥር ቋሚ የሆነ መረጃ መደገፊያ ያለው ስታቲስቲክስ አይደለም። ሐዋርያው ጳውሎስ ስለ አማኞች መንፈሳዊነት እግዚአብሔርን የሚያመሰግንባቸው ጠንካራ ምክንያቶችን በዚህ ውስጥ እየጠቀሰ ሲናገር እነዚህ በጌታ ኢየሱስ በማመናቸው ለቅዱሳን ስላላቸው ፍቅር መናገሩ የቆሎሴ ክርስቲያኖች ጥሩ ክርስቲያኖች እንደሆኑ፣ እግዚአብሔርን የሚፈሩ እንደሆኑ ማየት ይቻላል። እና ሕይወታቸው የሚታረም የሚገሰጽ ነገር ሲጻፍላቸው አናይም። ካሉበት ወደ ከፍ ወዳለ ነገር እንዲደርሱ ኢንካሬጅ የሚያደርግ መልእክት ነው የሚጽፍላቸው። የቆላሲስ አማኞች በዙሪያቸው በርካታ ቅይጥ ሃይማኖቶች የሚታዩባቸው ሁኔታዎች ውስጥ ነበሩ። ስለ ከተማዋ ያጠኑ ከመጽሐፍ ቅዱስ ውጭ ያሉ መረጃዎችን እየወሰዱ የተመለከቱ አንዳንድ የእግዚአብሔር ሰዎች የጻፉትን ጽሑፍ ስመለከት አናቶሊያ ፐርሺያ ግሪክ ሮማውያን ግብጻውያን ሳይቀሩ እምነታቸው አምልኳቸው በቆሎሴ ከተማ ውስጥ ይታይ ነበር እና በጣም ትንሽ ከተማ ብትሆን በጣም አይነተኛ መንገድ ላይ ነች ያለችው እና ከምስራቅ ወደ ምዕራብ ለመሄድ ዋና መንገድ ክሮስ የሚያረጋት ቦታ ላይ ስለሆነች ይቺ ከተማ ነጋዴ መጣባታሉ ወደ ሌላ ቦታ የሚሄዱ የሚጓዙ ሰዎች የሚመላለሱባት ቦታ ነች እና በዚህ ላይ አይሁዳውያንም በብሉይ ኪዳን ላይ ተመሰረተ እምነታቸው እንደሚለማመዱም ከጽሑፉ ማየት ይቻላል የቆሎሴ ቤተክርስቲያን እንደነዚህ ከመሰሉ ሃይማኖቶች የሚመጣ ተጽዕኖ የሚደርስባት ቤተክርስቲያን ነች እና ሐዋርያው ጳውሎስ መልእክቱን ለመጻፍ ምክንያት ከሆኑት አንዱና ዋነኛው ነገር ተብሎ የሚታመነው አማኞቹ የክርስትና እምነት ከሌሎች እምነቶች ጋር አዳግለው ቀይተው የመጓዝ ዝንባሌ እንዳይታይባቸው አንዳንዶችም እየታየባቸው ነው የሚሉ ማይል አሉ። ነገር ግን ሐዋርያው ጳውሎስ እነዚህን ሁኔታዎች ለፕሪቬንቲቭ የሆነ የመከላከያ ወይም ወደዚህ ስህተት ውስጥ እንዳይገቡ ለመጠበቅ የጻፈላቸው እንደሆነ ይታያል። አንዳንዶቹን ጽሑፎቹን ስንመለከት እነዚህን ወደፊት እያየናቸው እንሄዳለን። እንደ ክርስቶስ ለምሳሌ ቆላሲስ ምዕራፍ 2 ቁጥር 6 እስከ 23 ላይ ብትመለከቱ በተለይ በቁጥር ምዕራፍ 2 ቁጥር 8 ላይ ስንመለከት እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግና እንደ ዓለማዊ እንደ መጀመሪያ ትምህርት ባለ በፍልስፍና በከንቱ መታለል ማንም እንዳይማርካችሁ ተጠበቁ ይላል። ስለዚህ ችግሩ የመጣባቸው ቢሆን ኖሮ እንደዚህ አይላቸውም ነበርና ተጠበቁ ነው ቢላቸው ራሳቸውን እንዲጠብቁ ነው የሚያስተምራቸው። እና እነዚህ የቆላሴስ ቤተክርስቲያን እርስ በርሳቸው ሊማማሩ የሚችሉ የሚገሳሰሱ በመዝሙር በዝማሬ እንዲሁም በመንፈሳዊ ቅኔ እየዘመሩ በልባቸው የሚታነጹ እርስ በርሳቸው የሚተናነሱ ክርስቲያኖች እንደነበሩ ሁሉ ይታመናል። የቆላሴስ ቤተክርስቲያን እንግዲህ አይነቷ በጳውሎስ ባትተከልም ለየት ያለ ባህሪ ያላት ጥሩ ቤተክርስቲያን እንደሆነች ይታወቃል። የቆላሴስ ከተማ በአዲስ ኪዳን ውስጥ ተጠቅሳ የምትገኘው ከተማይቱ በዚህ መጽሐፍ ብቻ ነው። በሐዋርያት ሥራ ላይ በርካታ ከተማዎች የእግዚአብሔር ሰዎች ሐዋርያት የተንቀሳቀሱባቸው ሁሉ ተጠቅሷል፣ ግን የለችም። ቆላሴስ ከሎዶቅያ ምስራቅ በኩል የነበረች ከተማ ነበረች። ሰባቱ አብያተ ክርስቲያናት በራእይ መጽሐፍ ላይ ያሉት በስተ ምዕራብ በኩል ሲሆኑ እሷ በስተ ምስራቅ በኩል ያለች ከተማ ነች እና ከቆላሲስ ከ10 እስከ 15 ማይል ድረስ ዲስታንስ ላይ ያለች ከተማ ነች ነው የሚባለው። በራእይ መጽሐፍ የተጠቀሱ ሰባቱ አብያተ ክርስቲያናት በሙሉ ሲጠቀሱ ቆላሲስ አለመጠቀሷ ምናልባት የአንገር ቸርች ነች እንዳይባል በሐዋርያው ጳውሎስ መጽሐፍ ተጽፎላታል። እግዚአብሔር ለምን ሰባቱን መርጦ እንደነዚህ ያሉትን ሌሎችንም በርካታ ቤተክርስቲያኖች ዝም አለ የሚለውን ሲታይ ብዙ ትምህርት በዛ ውስጥ እንዳለ ራእይ መጽሐፍ ስትማሩ ሲጠቀስ ሳትሰሙ አትቀሩ። ስለዚህ በራእይ ከተጠቀሱ ሰባቱ አብያተ ክርስቲያናት መካከል አንዷ የሆነችው ሎዶቅያ ከቆላሲስ እንግዲህ ቅርብ የሆነች ከተማ እንደሆነች እንረዳለን እና ቆላሲስ የፍርግያ ታዋቂ ከተማ ነች። እንደ ካፒታል ሲቲ ነው የምትወሰደው። ፍርግያ በሮማውያን አስተዳደር ስር የሆነች እስያን ያካለለ ትልቅ ግዛት ነው። ስለዚህ የገላትያ ፍርግያ የሚባሉት ክልሎች በአጠቃላይ ያው በታውቃላችሁ ሮምና ሮም የሮም መንግስት አውሮፓን፣ አፍሪካን፣ ኖርዝ አፍሪካን እና ሚድል ኢስትን በሙሉ ይገዛ ነበር የሮማን ኤምፓየር። ስለዚህ በሮማ ግዛት ውስጥ ያለች ከተማ ነች። እግዚአብሔር ይመስገን። ከቦታ አቀማመጥ ሆነ ካለችበት ሁኔታ ምቹ ስፍራ ላይ ያለች ከተማ ሎዶቅያ ነች እና ሎዶቅያ ቆላሲስን ኤሮፖሊስ የምትባለው ከተማን በማያያዝ ራይት አንግል ትሪያንግል እንደሚሰሩ እነዚህ ከተሞች በጣም እንደ ማፕ ሰርተው በጂኦግራፊ በተመሰረተ ሁኔታ ከተሞችን አናላይዝ የሚያደርጉ ራይት አንግል ትሪያንግል ይሰራሉ። እነዚህ ኤሮፖሊስ፣ ቆላሲስ፣ ሎዶቅያ ሲቀመጡ አቀማመጣቸው ሲታይ እና እነዚህ እንግዲህ ከተሞች በእንደዚህ ያለ ሁኔታ ላይ ሲሆኑ ከተማይቱ የንግድ ማዕከል በመሆን በኤፌሶን ወደ ምስራቅ ለሚመላለሱ ነጋዴዎች፣ ህዝቦች መመላለሻ ላይ ነበረች ከተማ ነበረች። ይሁን እንጂ ሮማውያን ይገዙ በነበረበት ዘመን ወደ ሰሜን በኩል ጴርጋሞን ይወስድ የነበረው መንገድ የንግዱ ሁኔታ በመቀነስ ሎዶቅያን ተጠቃሚ በማድረግ ሎዶቅያ ስታድግ ቆሎሴስ በጣም እያነሰች መጣለች። እና እነዚህ ሁኔታዎች በቤተ ክርስቲያን ላይ የሚያመጣው ገንቢም አፍራሽም ተጽዕኖዎች ሁሉ ሊኖሩ እንደሚችሉ ይታያል። እና ቆላሲስ እየደገም ቆላሲስ ለመሬት መንቀጥቀጥ የነበራት ከተማስ ለበጎ ይቅርታ ቆላሲስ ለመሬት ነበራት እና ከብት አርቢዎች በጣም የሚጠቀሙባት ከተማ ነበረች። ቆላሲስ በአዲስ ኪዳን ዘመን መጠኗ ትንሽ የሆነች ከተማ ነች። የከተማዋ ነዋሪዎች እንግዲህ ቅድም እንዳልኩት ቅይጥ ህዝቦች እንደሆኑ እናያለን። ቤተ ክርስቲያኒቱን የመሰረተው ኤጳፍራ ማን ነው ብለን እስኪ ጥቂት እንመልከት። ስለ ኤጳፍራ የቆላሲስ ሰዎች ወንጌል ለመጀመሪያ ጊዜ የሰሙት ቅድም እንዳልኳችሁ በርካታ የመጽሐፍ ቅዱስ ተማሪዎች እንደሚናገሩት ከኤጳፍራ እንደሆነ ይናገራል። ለምሳሌ በምዕራፍ 4 ከቁጥር 12 ጀምሮ ስናይ ከእናንተ የሆነ የክርስቶስ ባሪያ ኤጳፍራ ሰላምታ ያቀርብላችኋል። ስለ እናንተ በሎዶቅያ በኢያራ ከተማም ስላሉት እጅግ እንዲቀና መሰክርለታለሁና ይላል። የሚገርማችሁ አንድ መጽሐፍ በዚህ ጉዳይ ላይ ትምህርት እያዘጋጀው ሳነብ አንድ የቴዎሎጂ ፕሮፌሰር የሆነ ሰው በዚህ ጥቅስ ላይ ብቻ አንድ ቴዎሎጂካል ጆርናል ላይ ስለ ኤጳፍራ የጻፈው ነገር እጅግ በጣም ያስደንቃል። እና ኤጳፍራ በዚህ ቦታ ላይ ጳውሎስ የሚገልጠው አገላለጡ አስገራሚ ነው። ሐዋርያው በቆላሲስ መልእክቱም ሆነ በፊሊሞን ላይ የሚያነሳቸው ሰዎች በርካታ ናቸው። ነገር ግን ከዚህ ከኤጳፍራ ጋር የሚታዩበት ሁኔታ ግን ብዙ የለም። ኤጳፍራ ጌታን የት አግኝቶ ነው ሊመሰክር የቻለው የሚለውን ጥያቄ ስናነሳ በሐዋርያት ስራ ላይ አላደለም የምናየው የጎላ ነገር የለም። ሐዋርያው ጳውሎስ በሐዋርያት ስራ በምዕራፍ 19 ላይ እንደምንመለከተው በዮሐንስ ጥምቀት ተጠምቀው የነበሩትን የተወሰኑ ደቀ መዛሙርትን አግኝቶ እንደነበረ መጽሐፍ ቅዱስ ይነግረናል። ሐዋርያት ስራ ላይ በኤፌሶን የነበሩትን እነዚህ የዮሐንስ ደቀ መዛሙርት ሐዋርያው እጁን ጭኖባቸው መንፈስ ቅዱስን እንደተቀበሉ እናያለን። በምኩራብ እየሰበሰበ ሶስት ወራት ሙሉ ስለ እግዚአብሔር መንግስት እያስተማረ እያስረዳቸው እንደቆየ ሉቃስ ሲዘግብ እናያለን። እና አንዳንዶቹ በዚህ በምኩራብ ሲያገለግሉ አይሁዳውያኖቹ በመቃወም ይህንን መንገድ ክርስትና ድሮ ሲጠራ በመጽሐፍ ቅዱስ ውስጥ አንዱ የሚጠራበት መንገድ ይህንን መንገድ ይላሉ። መንገድ ነው የሚሉት፣ ክርስትናን መንገድ ይሉታል። ምክንያቱም ክርስቲያኖች ህይወታቸውን የሚያመላልሱበት መንገድ ይሉታል። እና ይህንን መንገድ መሳደብ ሲጀምሩ ጳውሎስ ያመኑትን ደቀ መዛሙርት ሰብስቦ ለብቻቸው እንደገና እነሱን ማስተማር እንደጀመረ እና ከዛ እንደውም በዚህ ቦታ ላይ ስንመለከት ጢራኖስ የሚባል አንድ የእግዚአብሔር ሰው በዚህ ሀገር የነበረ ዶክተር ብርሃኑ ጢራኖስ የሚል መጽሐፍ ቅዱስ ትምህርት ቤት መክፈት እንደሚፈልግ ይነግረኝ ነበረ። እና ጢራኖስ የሚሉት የሚል ትምህርት ቤት እለት እለት ያስተምር ነበር እየሰበሰባቸው ጳውሎስ። እና በእስያ የኖሩት ይላል ምዕራፍ 19 ቁጥር 10 ላይ ሲመለከቱ ሁሉ አይሁድ የግሪክ ሰዎች የጌታን ቃል እስኪሰሙ ድረስ ሁለት ዓመት ያህል እንደዚህ ሆነ ይላል። ጳውሎስ በጣም ኢንቴንሲቭ በሆነ ሁኔታ ኤፌሶን ውስጥ እንደዚህ እንዳገለገለ ይታያል። ስለዚህ ይሄ በጣም እጅግ አስገራሚ የሆነ ትልቅ መንፈሳዊ ነገር ነው። በዛ ቦታ ሐዋርያው ጳውሎስ ባገለገለበት ጊዜ ተአምራቶች ሁሉ ሆነዋል። የመንፈስ ቅዱስ ጸጋ በሕይወቱ ይሰራ ነበር። የሚያስገርም ተአምራቶች ይከናወኑብን ነበር። ሰዎች ከላዩ ላይ ጨርቁ እየወሰዱ ሰዎች ድውዮች ጋር እየወሰዱ ይፈወሱ ሁሉ ነበር። ስለዚህ በዛ ቦታ ሊትራሊ በቃ በጣም ዳይናሚክ የሆነ ሪቫይቫል እንደተካሄደ ነው የምናየው። ኢማጅን ሁለት ዓመት ሙሉ እንደዚህ ያለ ነገር ጳውሎስ ሲያደርግ፣ ይህ ጊዜ በኤፌሶን ትልቅ መንፈሳዊ እንቅስቃሴ የታየበት ጊዜ ነበር። ከአስማተኞች ብዙዎች መጽሐፋቸውን ሰብስበው በሰው ሁሉ ፊት አቃጥለው ነበረ። ቢታሰብ ዋጋው ስንት ሺህ ሊሆን ታስታውሳላችሁ? 50,000 ብር የሚያወጣ የአስማት መጽሐፍቶቻቸውን አቃጥለዋል። ምን ያህል እግዚአብሔር የነካቸው እንደሆነ ማየት ትችላላችሁ። የጳውሎስን አገልግሎት በእውነት ጠጋ ብለን እንደዚህ መመልከት ይረዳናል። እግዚአብሔር የተመሰገነ ይሁን። ስለዚህ ትልቅ መንፈሳዊ ኃይል የታየበት ነበር። አስማተኞች መጻፍታቸውን ያቃጠሉበት ድንቅ ታምራቶች የተካሄዱበት። ነገር ግን ጳውሎስ አገልግሎቱ ላይ ሲያተኩር 2 ዓመት ሙሉ ሳያቋርጥ እየሰበከ እያስተማረ ሰዎችን ምን ያደርግ ነበር? ደቀ መዝሙር ያደርግ ነበር። ኢንቴንሲቭ የሆነ አገልግሎት 2 ዓመት ሙሉ። እግዚአብሔር የተመሰገነ ይሁን። እና ይህ ሁኔታ በኤፌሶን ካስከተለው ለውጥ የተነሳ በዚያን ጊዜ ስለዚህ መንገድ ብዙ ሁከት ሆነ ይላል። ከተማው እንዳለ ታወቀች። እና ምዕራፍ 19 ቁጥር 23 ላይ ይህን ማየት ትችላላችሁ። ከዚህ ሁከት የተነሳ በመጣው ችግር ከተማው በሙሉ እንዳለ ተረበሸ። እግዚአብሔር ነገሩን ባይለውጠው ኖሮ ጳውሎስ ያን ጊዜ ሊገሉት ሁሉ የሚችሉበት ሁኔታ ነበር። ኤጳፍራ ጌታን የተቀበለው እንዲህ በመሰለ መንፈሳዊ እንቅስቃሴ ውስጥ እንደሆነ ብዙ ጠንካራ የሆኑ ማስረጃዎች አሉ። በጣም በርካታ የመጽሐፍ ቅዱስ ተማሪዎች ይህንን ይቀበላሉ። ይህንን ጊዜ ሉቃስ የገለጠው እንዲህም የጌታ ቃል በኃይል ያድግና ያሸንፍ ነበር ይላል። የማን ቃል? የጌታ ቃል። እግዚአብሔር የተመሰገነው። እግዚአብሔር የሚሰራበትን ጊዜ የሚገልጡበትን አገላለጥ ተመልከቱ። የጌታ ቃል የጌታ ቃል አሸናፊ ሆኖ ተገለጠ ማለት ምን ማለት እንደሆነ ይገባቸዋል። ቃል ዝም ብሎ አይደለም አሸናፊ ሆነ የሚባለው። የሰው አይምሮ የረታበት ምን እግዚአብሔር ያልተገዛ አይምሮ የሚንበረከክበት ለአስማትና ለጥንቆላ ራሳቸውን የሰጡ ሰዎች ወደ እግዚአብሔር ፊታቸውን የመለሱበት የጌታ ቃል ምን ያህል ይህን ሁሉ አይምሮ የረታበትን ሁኔታ እናያለን። የጌታ ስም የተባረከ ይሁን። ስለዚህ የጌታ ቃል በኃይል የሚያድገው በሰው ልብ ውስጥ እንደሆነ ማሰብ አለብን። መሰራጨቱ አይደለም፣ ሰዎች መስማታቸው አይደለም። አደገ የሚባለው ዘሪ ይዘራ ወጥቶ የት ነው የሚዘራው? የት ነው የሚዘራው? ሜዳ ላይ አይደለም የሚዘራው፣ በሰው ልብ ውስጥ ነው የሚዘራው። እና አደገ የሚባለው የት ስራ ከሰራ ነው? በሰው ልብ ውስጥ ከሰራ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ እነዚህን ሁኔታዎች ስንመለከት የጌታ ቃል በኃይል በውስጣቸው አድጎ ከራሳቸው አልፎ በዚህ አጭር ጊዜ ውስጥ አስደናቂ ስራ ከሰሩ ከእግዚአብሔር ሰዎች መካከል ኤጳፍራ በአይነቱ ልዩ የሆነ ጸጋ የለበሰ የጌታ ባሪያ እንደሆነ ማየት እንችላለን። በእንዲህ ያለ ኢንቴንሲቭ ሪቫይቫል ውስጥ የተወለደ አገልጋይ ነው። እግዚአብሔር የተመሰገነ። በአጭር ጊዜ በእንደዚህ ያለ አይነት ሁኔታ አስገራሚ በሆነ ሁኔታ ዴንስ የሆነ ትምህርት ተምሮ ይታያችሁ አገልጋይ ሆነ እና የእሱ የአገልግሎት ፍሬ የማን ቤተክርስቲያኖች? የቆላሴስ ቤተክርስቲያን ሆነች። ኤጳፍራ ግን አንዳንድ ሰዎች አይደለም እሱ አይደለም የሚሉ አሉ። አፍሮዲጡ የፊልጵስዩስ ሰዎችን ስጦታ ለጳውሎስ ይዞ የመጣ ታማኝ የጌታ ባሪያ ነበረ። አፍሮዲጡ ማለት መልካም፣ መልከ መልካም፣ ማራኪ የሚል ትርጉም እንዳለው ይታመናል። አፍሮዲጡና እዚህ ላይ የምንመለከተው ኤጳፍራ የስም ሲሚላሪቲ ሊኖራቸው እንደሚችል መጽሐፍ ቅዱስ አስተማሪዎች ዲስከስ የሚያደርጉት ነገር ሁሉ አለ። አንድ መንፈሳዊ እንቅስቃሴ ሲጀመር የጌታን ቃል ያጎላ በጌታ ቃል የሚመጣ እድገት ያስከትላል። ስለዚህ የጌታ ቃል ያድጋል ማለት እንግዲህ ሐዋርያቶች በፍሬው የሚመዝኑት መመዘኛ የኤጳፍራ የአገልግሎት ነገር እንደሆነ እናያለን። የኤጳፍራ የባህሪውን ለጥቂት ሁኔታዎች እንመልከት። ጳውሎስ ኤጳፍራን እንዴት አድርጎ ነው የሚጠራው? እንዴት አድርጎ ነው የሚገልጠው? በሐዋርያው ሚዛን፣ በሐዋርያው ጳውሎስ ሚዛን ይህ ሰው ታላቅ የእግዚአብሔር ሰው እንደነበረ እንድንረዳ ያደርገናል። ቆላሲስ ምዕራፍ 1 ቁጥር 7 ላይ የተወደደ ይለዋል ጳውሎስ እና ሐዋርያ ጳውሎስ ከሰዎች ጋር ያለው ሪሌሽንሽፕ በጣም የሚገርም ነው እና ዝም ብሎ ቃላቶችን የሚያባክን ሰው አይደለም። የተወደደ ይለዋል። እንደ ስሙ መልካም የሆነ ነገር ያለው ሰው። ቅድም እንዳልኳችሁ አፍሮዲጡ ማለት መልከ መልካም ማራኪ የሚል ነው። የግሪክኛ የሁለቱ የኤጳፍራና የአፍሮዲጡ ሲታይ የመልክ ብቻ ሳይሆን የምንም ጸጋ ነው። የውስጥ ውበት ያለው ሰው የእግዚአብሔር ሰው እንደሆነ እንመለከታለን። እና በጳውሎስ እና አብሮት ባሉት ቅዱሳን ሁሉ ዘንድ የተወደደ እንደሆነ እንመለከታለን። ቀጥሎ ጳውሎስ ከኛ ጋር አብሮ የሚሰራ የእግዚአብሔር ባሪያ ይለዋል። አብሮ ባሪያ የሆነ ይላል። ሐዋርያ ጳውሎስ ሁልጊዜ አብሮት የሚያገለግሉትን ሰዎች አገልጋዮች አድርጎ የሚያይበት ሁኔታ ቤዝላይኑ መነሻውን ራሱን ከፍ አድርጎ ንሱ ዝቅ አድርግ አብሮን የሚያገለግል የጌታ ባሪያ ይላል። ሰዎችን የሚያቀፍ ቦታ የሚሰጥ ልብ ያለው ሰው ነው። አብሮ ባሪያ መሆን ማለት ከሐዋርያ ጳውሎስ አብሮት ካሉት ጋር በአገልግሎት ደረጃ እንደ ባሪያ የሚያገለግል የጌታ ሰው እንደሆነ እንመለከታለን። ይህንን ገለጣ ሲሰጥ ጳውሎስ አጵሎስ ያስተማራቸውን ትምህርቶች እና የአገልግሎቱን ውጤት በመጽሐፍ ውስጥ የበለጠ እያየን እንሄዳለን። በመጀመሪያ አጵሎስን ስንመለከተው ሌላ የምናየው የጸሎት ሕይወቱን ነው። በጣም በተቀዳሚነት ብዙ ሰዎች የሚነኩበት ቅድም እንዳልኳቸው አንድ ሰው የአጵሎስን የጸሎትን ሕይወት አስመልክቶ የጻፈውን ጽሑፍ አስታውሻቸዋለሁ እና ምዕራፍ 4 ቁጥር 12 ላይ ከእናንተ ጋር የሆነ የክርስቶስ ባሪያ ኤጳፍራ ሰላምታ ያቀርብላችኋል። በእግዚአብሔር ፈቃድ ሁሉ ተረድታችሁና ፍጹማን ሆናችሁ እንድትቆሙ ሁል ጊዜ ስለ እናንተ በጸሎቱ ይጋደላል። እንዴት ያለ ትልቅ ነገር ነው! እኔ እውነቴን ነው የምነግራችሁ፣ እንደዚህ ያሉ ነገሮችን ሳነብ በጣም ይገስጸናል። ምን ያህል ሁል ጊዜ ለምናገለግለው ሕዝብ እንጋደላለን። በአብዛኛው የእኛን ጸሎታችንን የሚቀሰቅሰን የሰው ችግር፣ ስራ ማጣቱ፣ መታመሙ አይደለም? የተለያዩ አይነት ማህበራዊ ችግሮችና ጉድለቶች ሰዎች ሲኖራቸው ለከሌን ጸልይለት የሚለው ጸሎት ርዕስ ብዙ ጊዜ ይመጣል። እና እኔ ጸሎታችን ሁሉ አንዳንዴ ሳብ የለማኝ ጸሎት ነው የሚመስለኝ፣ የልመና ብቻ። የጻድቅ ሰው ጸሎት በስራዋ ምን ታደርጋለች? ችግር ትፈታለች አይደል? እጅግ ኃይል ታደርጋለች። እግዚአብሔር ይመስገን። ስለዚህ እዚህ እግዚአብሔር ሰው ጸሎት እስኪ ጠጋ ብላችሁ ተመልከቱት። ምንድን ነው የሚለው? በእግዚአብሔር ፈቃድ ሁሉ ተረድታችሁና ፍጹማን ሆናችሁ እንድትቆሙ ሁልጊዜ ስለ እናንተ በጸሎቱ ይጋደላል። እግዚአብሔር የተመሰገነ ይሁን። አንድ የታወቀ እግዚአብሔር ሰው የሚያገለግለውን አገልግሎት ሲታይ ሲመዝኑ ሰዎች ማለት ነው። ከሩቅ ጊዜ በፊት ያነበብኩት ነገር ነው ትዝ የሚለኝ እና በጣም በርካታ ሰዎች ጌታን ይቀበላሉ። ከተቀበሉ በኋላ ግን የሚጸና ሰው ግን ፋይናል ውጤቱ ላይ የለም። እና አፍተር ኦል ይህንን ሁሉ ተመልክቶ አሰሳ አድርገው ጥናት ሲደረግ ሰዎቹ በጸሎት ሰስቴን የሚያደርጋቸው ነገር እንደሌለ ነው የሚታየው። የሚገርማቸው ስለዚህ ጸሎት እጅግ በጣም አስፈላጊ ነገር ነው። የምንመሰክርላቸው ሰዎች እርስ በርሳችንም ለሌላ ክርስቲያን ስንጸልይ የሰዎችን ችግር መጸለይ ስህተት አይደለም። ችግር ቢኖራቸው ሰዎች በእግዚአብሔር ፊት መማለድ አግባብ ነው። ነገር ግን እንደነ ኤጳፍራ አይነት ጸሎት እንድንጸልይ እግዚአብሔር ይርዳል። እንዲህ በመሰለ መንፈሳዊ ተጋድሎ ለቆላሲስ ሰዎች መጸለዩ ስለ ኤጳፍራ የሚናገረው ነገር አለ። ጸሎታችን ስለኛ ይናገራል። ንግግራችን እኛን ይገልጠናል። እና እነዚህ ነገሮች የጳፍራን ሕይወት ያሳያሉ። ይህ ሰው ልክ እንደ ጳውሎስ በእግዚአብሔር ፈቃድ ተረድታችሁ ፍጹማን ሆናችሁ እንድትቆሙ ሁልጊዜ ይለምንላችኋል የተባለው ጳውሎስ ሁሌ እንደዚህ ነው የሚጸልየው። ይህ ሰው ያገለገላቸው ሰዎች ሕይወት በጸሎት የሚደግፍበት ምክንያት ያካፈላቸው የወንጌልን እውነት በማስተማርና በመስበክ ብቻ የሚገኝ እንዳልሆነ የተረዳ መሆኑን ያሳያል። በስብከት በትምህርት ብቻ በቃ አስተምረዋለሁ በቃ የሚባል ነገር አይደለም። ጸሎት የሚደግፈው፣ ጸሎት የሚያለመለመው፣ በጸሎት የሚረሰርስ፣ በጸሎት የሚያድግ፣ በጸሎት የሚጠበቅ አገልግሎት እንደሆነ የገባው ሰው ነው። እግዚአብሔር የተመሰገነ ይሁን። ጸሎቱ ደግሞ ልቅና አጠቃላይ ጄኔራል ነገር አይደለም። ባርካቸው አይደለም የሚለው። ምን ብሎ ነው የሚጸልየው? ይህ ስፔሲፊክ የሆኑ በማስተዋል ላይ የተመሰረተ የሚጸልየውን ነገር ያውቀዋል ማለት ነው። በእግዚአብሔር ፈቃድ ሁሉ ተረድታችሁ ፍጹማን ሆናችሁ እንድትቆሙ። ክብር ለእግዚአብሔር። ጄኔራሊ ባርካቸው አይደለም የሚለው፣ በእግዚአብሔር ፈቃድ ላይ የተመሰረተ ኪንግደም ማይንድድ የሆነ ሰው የእግዚአብሔር መንግስት ያስቀደመ ጸሎት ነው የሚጸልየው ማለት ነው። እና እንደዚህ ያለ ጸሎት የሚጸልዩ ሰዎች የጸሎት ጸጋ ሊበዛላቸው ይችላል። ለምን? እግዚአብሔር የጸሎት ጸጋ ሰፕላይ የሚሰጠው ሁሉ ጊዜ እንዲጸልይ ያደረገው የሚጸልየው ጸሎት በሰማይ ጸጋ የሚደገፍ ባህሪ ያለው። በልመና ቤዝ የሆነ ጸሎት ብዙ ጊዜ ችግሩ ያስጨነቀን ይሆናል እንጂ የጸሎት ጸጋን ብዙ ሰፕላይ አያደርገንም። ከእግዚአብሔር መንግስት ጋር ከእግዚአብሔር ሐሳብ ጋር ግን የተያዘ ጸሎት የሚጸልዩ ሰዎች ብዙ የመጸለይ ጸጋ እንደሚኖራቸው ማየት እንችላለን። እግዚአብሔር የተመሰገነ ይሁን። ስለዚህ በእግዚአብሔር ፈቃድ ባልሆነ መንገድ ሰዎች መንፈሳዊና ሃይማኖታዊ መልክ ኖሯቸው ሊመላለሱ ይችላሉ። ኤጳፍራ የበራለት ብርሃን ምን ያህል እንደሆነ፣ የወንጌልን እውነት የወሰደበት አወሳሰዱ ምን ያህል ጠንካራ እንደሆነ ከሚጸልየው ጸሎት ማየት ይቻላል። ሰብኪያ ያላቸዋል፣ ቤተክርስቲያን ተመስርቷል ብሎ ወደ ሌላ ነገር መሄድ ይችላል። ነገር ግን ኤጳፍራ ክርስትና ኢየሱስን በመቀበል ተጀምሮ ከዛ በኋላ እንደፈለግ አይደለም። በጣም ብዙ ሊሰራ የሚገባ ሊገኝ የሚገባ ጸጋ እንዳለ የገባው ሰው ነው። እግዚአብሔር የተመሰገነ ይሁን። በኤፌሶን ረዘም ላለ ጊዜ ቆይቶ በነበረበት ጊዜ ኤጳፍራ ወደ ጌታ እንደመጣ ስለሚታመን በእነዚህ ጊዜያቶች በጣም ኢንቴንሲቭ የሆነ ነገር ከጳውሎስ እንደተቀበለ እግዚአብሔር በጳውሎስ በኩል ሕይወቱን እንዳረሰረሰ ይታያል። ጳውሎስ በኤፌሶን ሳለ ወደ ጌታ ከመራቸው መካከል ፊሊሞናም፣ ባለቤቱ አፍቢያ ለፊሊሞና የጻፈላቸው ደብዳቤ ላይ ስማቸው ተጠቅሷል። ፊሊሞን ወደ ጌታ ከመጣ በኋላ ወደ ቆላሲስ የሄደ ሰው እንደሆነ ይታመናል። ይሁን እንጂ ቤተ ክርስቲያን ለመመስራቱ ግን ዋና ምክንያቱ ኤጳፍራ ነው፣ ቅድም እንደነገርኳችሁ ማለት ነው። ስለዚህ እነዚህ የእግዚአብሔር ሰዎች ያው ፊሊሞናም አብሮ ያው ጳውሎስና ፊሊሞና አብሮን የሚሰራ ማለቱ እንዲሁም በቤትህም ላለች ቤተ ክርስቲያን የሚለው ፊሊሞና ራሱ የእግዚአብሔርን ኃላፊነት በቆላሲስ ተሸክሞ የሚያገለግል የእግዚአብሔር ሰው እንደሆነ ማየት እንችላለን። እግዚአብሔር የተመሰገነ ይሁን። ሐዋርያው ጳውሎስ ይችን መጽሐፍ እንግዲህ መልእክቱን የጻፈው መጽሐፉን በታሪካዊ ስፍራው ለማስቀመጥ የተለያዩ ጸሐፊዎች የተለያዩ ዘመኖችን ይዳስሳሉ። ከራሱ ከመጽሐፉ ተነስተን ስለተጻፈበት ዘመን ብንመለከት ሐዋርያው ጳውሎስ በእስር ቤት በነበረበት ጊዜ የተጻፈ እንደሆነ እናያለን። በምዕራፍ 4 ቁጥር 3 ላይ በዚያን ጊዜም ስለ እርሱ ደግሞ የታሰርኩበት የክርስቶስን ምስጢር እንድነግር እግዚአብሔር የቃሉን ደጅ ከፍትልኝ ዘንድ ስለኛ ደግሞ ጸልዩ ይላል። እኔም ክፍል ሳነበው ፍሪዝ ያደርገኛል። እውነቴ ነው የምነግራችሁ፣ ስንት ሰው ነው ሲጸልይ እንደዚህ ያለ ጸሎት እስር ቤት ነው የሚጸልየው? እንዲፈታ ነው ሰው ነው የሚጸልየው አይደል? ጳውሎስ የትም ቦታ ቢሆን እስር ቤትም ቢሮ ነው። የሚገርማችሁ ከእስር ቤት ሆኖ ደብዳቤው የጻፈው ለእኛ ሁሉ ለስብከት ሆኖልናል። ክብር ለእግዚአብሔር ነው። እስር ቤትም ቢሮ ያደረገ ልብ ምን አይነት ልብ ነው? እኔ ብታሰር የጌታ ቃል ምን አደረግ ይላል? አይታሰርም ይላል። ጳውሎስ አካላዊ መገኘቱ ባዘር አያደረገው እና ኮንፋይንድ ሆነው በሮማውያኖች እስር ቤት ውስጥ መጣሉ ምንም ባዘር ሲያደረገው አይታይም። እግዚአብሔር የተቆጣጠረው ህይወት እንዳለው እናያለን። እና በእስር ቤት ሆኖ የተጻፈ ነው። እግዚአብሔር የተመሰገነ ይሁን። ለምንድን ነው ደብዳቤ የተጻፈው? የደብዳቤው መጽሐፍ ዋና ምክንያት ኤጳፍራ ከሐዋርያው ጳውሎስ ጋር ለመገናኘት ወደ ሮም ገስግሶ እንደሄደ ይታመናል። ምንም እንኳን ጳውሎስና ኤጳፍራ ከመገናኘታቸው የተነሳ ደብዳቤ ቢጻፍ መልእክቱን ይዞ የሄደው ኤጳፍራ ሳይሆን ቲኪቆስ የሚባል ሰው እንደነበር ይነገራል። ይህ ሊሆን የቻለበትን ሁኔታ በግልጥ የሚታወቅ ነገር የለም። ሐዋርያው ጳውሎስ ይህንን ለቆላሲስ ሰዎች የጻፈውን ደብዳቤ ሲጽፍ የሎዶቅያ ሰዎች በመልእክቱ ተጠቃሚዎች እንዲሆኑ በማሰብ ቅድም እንደተመለከትነው በተለይ ቆላሲስ ምዕራፍ ሁለት ላይ ብትመለከቱ ስለ እናንተና በሎዶቅያ ስላሉት ፊቴን በስጋ ስላላዩት እያለ እየጻፈው መልእክት አለ። ስለዚህ እነዚህ ክርስቲያኖች እየተለዋወጡ ይህንን መልእክት ሊቀበሉ እንደሚችሉ ይገመታል። ምዕራፍ 4 ቁጥር 16 ላይ ስታዩ ደግሞ እንደዚህ የሚል ቃል እናያለን። ይህች መልእክት በእናንተ ዘንድ ከተነበበች በኋላ በሎዶቅያ ሰዎች ማህበር ደግሞ እንድትነበብ አድርጉ ይላል። ስለዚህ መልእክቶቻቸውን ይለዋወጣሉ። ለሎዶቅያ የጻፈው መጽሐፍ አይታወቅም፣ የለም፣ አልተገኘም ማለት ነው። ስለዚህ ነገር ግን በዚህ ቦታ ላይ ስንመለከት ይሄ መልእክት ለማንም ደርሷል ማለት ነው ለሎዶቅያም እንደደረሰ ማየት ይቻላል። እግዚአብሔር የተመሰገነ ይሁን። ከዚህ ውስጥ እንግዲህ የምንመለከተው ሐዋርያው ጳውሎስ ለነዚህ ቤተክርስቲያናት በትልቅ ተጋድሎ መጻፉ መጸለዩ የሚያመለክት ነገር ነው። በትልቅ ተጋድሎ ውስጥ እያለ ነው የጻፈው። እንዴት ያለ ትልቅ መጋደል እንዳለ ልታውቁ ወዳለው ላል እየተጋደለ ምን አይነት መጋደል ነው? ይህንን በፊት ስናነብ እግዚአብሔር ጊዜ ሲሰጠን አብረን እንመለከታለን። ስለዚህ በእስር ቤት በትልቅ ተጋድሎ ውስጥ እያለ በጸሎት ጸጋ ተሞልቶ ነው የጻፈው። ጳውሎስ እስር ቤት ሸክሙ አይለቀውም፣ የእግዚአብሔር ነገር ይይዘዋል። እግዚአብሔር የተመሰገነ ይሁን እና ይህንን እንግዲህ የሚጽፈው መልእክትም ሆነ የሚለምነው ልመና የሚያሳየው እነዚህ አብያተ ክርስቲያናት የሚያውቃቸው ትልቅ መንፈሳዊ ችግር፣ የጋራ የሆነ ችግር አብያተ ክርስቲያናቱን የሚነካ ነገር ያያል ማለት ነው። እና ጳውሎስ በቃ ልቡ ስካን ያደርጋል። ቤተ ክርስቲያኖችን ዝም ብሎ በተነገረላቸው ምስክርነት አይወሰድም። እና ኤጳፍራ መጥቶ የሚያሳስቡ ነገሮች አሉ እያለ እንዳመለከተው ይናገራል። እና በጣም በርካታ የእግዚአብሔር ሰዎች ሲናገሩ ኖስቲሲዝም ኖስቲክስ የኖስቲክ መናፍቃኖች እንዳሉ እዛ አካባቢ ይነገራል። ኖስቲሲዝም ማለት ማንኛውንም ነገር ከመንፈሳዊ ነገር ጋር ደባልቀው ወደ ቤተ ክርስቲያን በመልኩ በተለያየ መንገድ እየቀየረ የገባ ትምህርት ነው። ባይ ዘ ወይ ኖስቲሲዝም በአሁኑ ጊዜ በአሜሪካን ሀገር በየመጽሐፍቱ ቤቱ ብትመለከቱ መጽሐፍ መሸጫ የኖስቲክስ መናፍቃን ትምህርት አለ፣ ይሸጣል መጽሐፉ። ሪቫይቫል እንዳይሆን ያስፈራል። እና የሚገርማችሁ የኖስቲክ መናፍቃኖች በዚያን ጊዜ በቤተ ክርስቲያን ውስጥ የክርስቶስን ማንነት የሚያስክድ ሐዋርያቶች ያስተማሩት እና የመሰከሩትን የወንጌልን የከበሩ እምነቶችን የሚያስጥል ትምህርት የሚያስተምሩ ናቸው። ክርስቶስ በአካል በሰው አካል ሪል እውን በሆነ እንደኔና እንደናንተ በሆነ አካል መምጣቱን የሚያስክዱ ናቸው እና ጌታ ኢየሱስ ክርስቶስን እናምናለን ይላሉ። ነገር ግን እሱ ሰው መሰል የሆነ አካል ነው እንጂ ሪል ሰው እንዳልሆነ ሁሉ ነው የሚናገሩት። ማቴሪያል ጎዝ የሆነው ነገር በሙሉ እርኩስ ነው ብለው ይላሉ። ስለዚህ ሳልቬሽን መዳን የሚለውን ነገር ከዚህ ከቁሳዊ አካላችን መላቀቀን አርገው ይወስዳሉ። ቁሳዊ ነገር በሙሉ እርኩስ እንደሆነ በእውን በከበረው አምላክ በሉል እግዚአብሔር ያልተፈጠረ ዓለም እንደሆነ እና ሃይራርኪካል በሆነ መንገድ ፍጥረትን እንደሚመለከቱ እና ዝቅ ባሉ ፍጥረታቶች የተፈጠረ ዓለም እንደሆነ እና እነዚህ ያለ አይነት ትምህርት ነው ያላቸው። ትምህርቱ እነዚህን ስህተቶችን ሁሉ አቮይድ ሊያደርጉ እንዲችሉ እና መዳንን ሲናገሩ በእግዚአብሔር ልጅ ሞትና ትንሣኤ ላይ ሳይሆን መዳንን ሲናገሩ ልዩ ምስጢራዊ እውቀት በማወቅ ደህንነት እንዳለ የሚያስተምሩ ናቸው። ሌሎቹ መናፍቃን እዚህ ውስጥ ያሉትን ስንመለከት አይሁዳውያኖች ናቸው፣ ሕግ አጥባቂዎች ናቸው። ሰንበትን፣ በዓላትን የመሳሰሉ ነገሮችን በግርዛት እና ብሉይ ኪዳናዊ የሆኑ ነገሮችን ሰዎች እንዲለማመዱ የሚገፋፋ ዝንባሌ ያላቸው ሁሉ እንዳሉ ይታያል። እዛ አካባቢ በጣም በርካታ የሆኑ የምንፍቅና ስራዎች አሉ። ለምሳሌ በቆላሲስ ከተነሱት መናፍቃን መካከል ከመጽሐፍቶች ስመለከት የኢየሱስን ማዳን ጥያቄ ውስጥ የሚያገባ ትምህርት እንደነበረ የመጽሐፍ ቅዱስ ተማሪዎች ጽፈዋል። የቆላሲስ ከተማ በመካከሏ ከሚታወቁት የተሳሳቱ አምልኮች፣ ልማዶች መካከል የፍርጊያ የሃይማኖት ምስጢር የሚባል የአምልኮ ስርዓትና የነቢያት ማዕከል የሚባል ታዋቂ ስፍራ ላይ ነቢያት ትንቢት እየተሰበሰቡ ሰው እየተሰበሰበ ከመለኮት የሚመጣ መልእክት ይቀበላል። የነቢያት ጉባኤ የሚባል አላቸው። እና በእነዚህ ያለ አይነት ሁኔታ ህዝቡ ከእግዚአብሔር መልእክት እየተቀበለ እግዚአብሔርን ከእግዚአብሔር መገለጥ አገኛለሁ የሚልበት ነገር ለቤተ ክርስቲያን በጣም አሳሳቢ ነው። አይ ሆፕ ይህም ችግር እናንተም እዚህ እያያችሁ ነው። ነቢይ የበዛበት ዘመን ነው አይደለም? ስልክ ቁጥር የሚናገሩ ምን የሚሉ ነቢያቶች መጥተዋል። እንግዲህ ስለዚህ እነዚህን ሁሉ ስትመለከቱ የእነሱ ችግር ከእኛም ጋር የተያዘ ነገር እንደሆነ እናያለን። በዚህ የነቢያት ማዕከል አምላክ ተብሎ የሚታመነው የልቡን ፈቃድ ሀሳብ በመግለጥ በነቢያቱ ይናገር እንደነበረ ስለሚያምኑ ከተለያየ ሰው የመጣ የተሰበሰበ እንዲያሉ መገረጦችን ይሰማ ነበር ቆላሲስ ውስጥ የሚገርማችሁ በሴት የተመሰለች እቺ ደግሞ አማልክት መሬትን የምትወክል ስትሆን በምድር ላይ ላለው ህይወት ሁሉ ምክንያት ምንጭ የሆነች ስትሆን ከራሷ የወጣው ህይወትን በሙሉ በሞት ወደ ራሷ እንደምትሰበስብ ሁሉ ይታመናል እና ኮንፊውዝድ የሆነ ኮሚኒቲ ነው ያለው እና እነዚህ ሰዎች በእነዚህ ያለ አይነት ኤንቫይሮንመንት ውስጥ ክርስትናን ከኤጳፍራ ተቀብለው በወግ በማዕረግ ተቀብለው በጥሩ ክርስትና ላይ ያሉ እንዴት ስህተት ሊያስቸግራቸው ይችላል ብላችሁ ልጠይቁ ትችላላችሁ። እኔ ከድሮ ጀምሮ ስትራግል ማድረግበት ነገር ነው። አንድ ሰው እውነት ከገባው ከዛ እውነት እንዴት ሊወጣ ይችላል? እንዴት ነው ከእውነት ሊወጣ የሚችለው? ይገርማችኋል፣ እውነት ሃይማኖት ከእውነት ጋር የተያዘ ነው። ብዙ ሰዎች ሃይማኖትን ፕራግማቲክ በሆነ መንገድ ብቻ ነው የሚያዩት፣ የሚያመጣውን ጥቅም ብቻ ነው የሚያዩት። ሃይማኖትን በልምምድ የሚያይ ሰው ሃይማኖትን አላደለም፣ በተለያዩ አይነት በኤክስፒሪየንስ ውስጥ ስንመለከተው እውነት ቫሊዩ ከሌለው ሃይማኖትን እንዳሮጌ ባርኔጣ ማስቀመጥ ይቻላል። እና እነዚህን የቆላሲስን ሰዎች በሚተከሉበት በማይነቃነቁበት የወንጌል እውነት ላይ እንዲቆሙ ጳውሎስ ለማስተማር እንደሚጠቀም እናያለን። እግዚአብሔር የተመሰገነ ይሁን። እና እንዲህ የመሰሉ አምልኮ የሚመሩት ሴቶች ይህን አምልኮ የሚመሩ ነበሩ። ወንዶች የሴት ካህናቶች ወንዶች ደግሞ የሴቶቹ ካህናቶች ሁሉ ረዳቶች ሆነው ያገለግላሉ። እና በዚያን ዘመን እንደዚህ ያለ እንቅስቃሴ ነበር። ረዳት የሚሆኑ የሚያገለግሉት ወንዶች የሃይማኖቱን ስርዓት መጽሐፍ በማንበብ ያገለግላሉ። እና መልክ ያለው የተደራጀ የነቢያት ጉባኤ፣ የአምልኮ ስርዓት፣ የተለያየ ነገር የሚካሄድበት ነው። በጣም ዳይናሚክ እንቅስቃሴ አለበት። ለቆላሲስ ቤተክርስቲያን ብቻ ብርቅ የሆነ ሃይማኖት የመጣላት እንዳይመስላችሁ፣ ለሌሎቹም እንደዚሁ ደግሞ እንሰጣለን የሚሉ ሃይማኖቶች አሉ ማለት ነው። እግዚአብሔር ይህን እናስተውል ይርዳል። ጳውሎስ የቆላሲስን መጽሐፍ ለምን ጻፈ? እንግዲህ እንደምንመለከተው በርካታ የመጽሐፍ ቅዱስ አስተማሪዎች የሚናገሩት እነዚህ አራት ነጥቦችን ላቀርብላችሁ፣ የኖስቲክ መናፍቃን የፈጠሩትን ችግር መፍትሄ ለመስጠት፣ የአይሁዳውያንን መንፈሳዊ ሚስጥር ክርስቲያኖችን ግራ እንዳይጋቡ መፍትሄ ሊሰጥ፣ ሌጋሊዝም በቤተ ክርስቲያን ውስጥ አላደለም፣ ወግ አጥባቂነት ሌጋሊስቲክ የሆኑ ነገሮች ነበሩ መጽሐፉ ላይ እንደምናየው፣ እነዚህን መፍትሄ ሊሰጥ፣ ጥይት ሃይማኖትን አንዱን ሃይማኖት ከሌላው መቀየጥ፣ ይህም ግባብ ነው እንደሚባል አላደለም፣ ይህንን ይዘናል እናስማማቸው እንደሚባል ሃይማኖትን ከሌላ ሃይማኖት የመቀየጥ ነገር እንደሚኖር፣ እነዚህን ሁሉ ዩኒክ በሆነ መንገድ ያመኑት የናዝሬቱ ኢየሱስ ክርስቶስ ከነዚህ ሁሉ የማይዳበል እንደሆነ በእሱ የተሰራው የደህንነት ስራ ዩኒክ መሆኑን ለማሳየት የተጻፈ ነው። እግዚአብሔር የተመሰገነ ይሁን። ሐዋርያ ጳውሎስ ይህንን የቆላሲስን መጽሐፍ ሲጽፍ በሰላምታ ነው ሁልጊዜ የሚጀምረው። የደብዳቤ ባህሪ ስላለው ነው የሚጽፈው። የደብዳቤ ባህሪ ያለው የማይመስለው እንደው እንደ ሮሜ መጽሐፍ የመሰለውን እንኳን በሰላምታ ነው የሚጀምረው ሁልጊዜ። በጥንት ዘመን አንድ ጽሑፍ ሲጻፍ ጸሐፊው ማን እንደሆነ ማወቅ ግድ አስፈላጊ ነው። ለምን? ከጸሐፊው ኢንቴግሪቲ ማንነት፣ ስልጣን ጋር የሚያዝ መልክ ስላለው ጸሐፊው ማን ነው የሚለውን ነገር ማወቅ ይፈልጋሉ። ስለዚህ ሐዋርያው ጳውሎስ በዚህ ቦታ ላይ ራሱን የሚያስተዋውቀውን ጥቂት አብረን እንመለከታለን። ምዕራፍ 1 ቁጥር 1 እና 2ን አነባለሁ። በጌታ በኢየሱስ ክርስቶስ ስም በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ ጢሞቴዎስን ወንድሙም በቆላሲስ ለሚኖሩ ቅዱሳንና በክርስቶስ ለታመኑ ወንድሞች ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይሁን ይላል። ክብር ለእግዚአብሔር። ደስ የሚል ሰላምታ። ሐዋርያ ጳውሎስ ሁልጊዜ ራሱን በዚህ ቦታ ላይ በእግዚአብሔር ፈቃድ የኢየሱስ ክርስቶስ ምን የሆነ ይላል? ሐዋርያ የሆነ ይላል። ጳውሎስ በሚጽፋቸው ጽሑፎች ሁሉ ውስጥ ስንመለከት እነ ሐዋርያነቱን በርካታ በሆኑ ጽሑፎች ውስጥ ይጠቅሳል እና በዚህ ቦታ ላይ ስሙ የራሱ ስም ጳውሎስ የሚለው ነው እና ሳኦል ነበረ። በሳኦል የሚለው ስም
በሐዋርያት ሥራ ውስጥ እስከ ምዕራፍ 9 ምዕራፍ 13 ቁጥር 9 ድረስ ብቻ ነው ተጠቅሶ የምናየው። ነገር ግን ሐዋርያ ጳውሎስ በዚህ ቦታ ላይ እንደምንመለከተው ሐዋርያነቱን ሲናገር ስሙንም ዩኒክ በሆነ መንገድ ጳውሎስ የሚለውን እንደተጠቀመና ያለን ከምዕራፍ 13 ከሐዋርያት ሥራ 9 በኋላ በሙሉ ሳኦል የሚለውን ስም አይደለም እናው ጳውሎስ የሚለው። ይሄ ስም ብዙ ጊዜ ጳውሎስ የሚለው ስም የምን ስም ነው? የግሪክ ስም ነው። ሳኦል የሚለው የምን ስም ነው? የብሉይ ኪዳን ውስጥ ያሉ ሰዎችን እግዚአብሔር ሰዎችን ያስታውሰናል አይደለም? አይሁዳዊ ስሙ ነው። ስለዚህ አይሁዳውያኖች ብዙ ጊዜ ሁለት ስም አላቸው። እኔ ባለሁበት ሀገር በአሜሪካን ሀገር አንዳንድ ሰዎች ስማቸውን ላሉበት ሀገር በሚመች መንገድ የሩቅ ምስራቅ ሰዎች ስማቸውን ይቀይራሉ ብዙ ጊዜ። ምክንያቱም አሁን እኔ ተስፋዬ ብዬ ስል በቃ እኛ ነፍጠኛ ነን፣ ስማችን ብዙ መቀየር አንወድም እና ስማችንን ለማንበብ ይቸግራቸዋል። አላደለም ገ ከበዛበት ጨ ከበዛበት ጠማ ካለ ተውት፣ በቃ ስማቸው እንዴት እንደሚጠሩትም ግራ ነው የሚገባቸው። ስለዚህ ዩዘር ፍሬንድሊ እንዲሆንላቸው ሰዎች ስማቸውን ይቀይራሉ። የጳውሎስ ስም ግን ጳውሎስ የሚለውን ስም ግን አለ አይደንቲቲ የወሰደበት ምክንያት አህዛብን ስለሚያገለግል ለወንጌል እንዲመች ይህንን ስም ፕሪፈር ያደረገ እንደሆነ ይታመናል። ስለዚህ ሐዋርያ ጳውሎስ ሳኦል ከሚለው ስም ይልቅ ይህን ስም በቆላሲስ ደብዳቤ ላይ እናያለን ማለት ነው። ሐዋርያ የሚለውን ቃል ጳውሎስ ብዙ ጊዜ ሲጠቀም እናያለን። ሐዋርያ ማለት ብዙ ጊዜ ትርጉሙን እንረሳለን እና ሐዋርያ ማለት ምን ማለት ነው? መልእክተኛ ማለት ነው። እና ሐዋርያ ማለቱን ትተን መልእክተኛ ብትሉ በጣም እንደውም ይሄ ሐዋርያ የሚለውን በታይትል ለወሰዱ ሰዎች መፍትሄው ያ ይመስለኛል። ብዙ ጊዜ ሰዎች የተቀባ አገልጋይ የሚለውን በጣም ይጠቀማሉ። በቅርብ ጊዜ በሬዲዮ በተከታታይ እንደዚህ ጉዳይ ላይ ያሉ ስህተቶችን የሚያርም ትምህርቶች አስተምሬያለሁ እና ሬዲዮ ባለውበት አካባቢ የሚሰራጭ የሬዲዮ ፕሮግራም አለ እና በዛ ላይ ስለ ተቀባ አገልጋይ አስተምሬያለሁ። የተቀባ ማለት ምን ማለት ነው? በብሉይ ኪዳን መሲህ ማለት ነው። ክርስቶስ ማለት ምን ነው? የተቀባ ማለት ነው። እስቲ የተቀባ የሚለውን አማርኛ ትታችሁ ቃሉ የተቀባ ማለት ክርስቶስ ማለት ነው፣ ሌላ ማለት አለ? መሲህ ማለት ነው። እስኪ አንድን ሰው የተቀባ ስትሉ ክርስቶስ ብላችሁ ጠሩታላችሁ? ሊትራል እንደዛ እኮ ነው የምንለው። የሚያስደነግጥ እኮ ነገር መሲህ። ወንድማችን መሲህ ዛሬ ያገለግለናል፣ ወንድማችን ክርስቶስ ዛሬ ያገለግለናል እንደማለት ነው። ትልቅ የሚያስፈራ ነገር ነው። በአዲስ ኪዳን ውስጥ ማንም የእግዚአብሔር ሰው ሌላውን እግዚአብሔር ሰው ማንም አማኝ የሚያገለግለውን አገልጋይ የተቀባ ብሎ አያውቅም። በብሉይ ኪዳን ብቻ ሰዎች የተቀባ ተብሏል። ለምን እንደሚባሉ ታውቃላችሁ? ለምን እንደሚባሉት የተቀባ ኢየሱስን ፎርሻዶ ስለሚያደርጉ ነው። ኢየሱስ ክርስቶስን በያዙት የአገልግሎት ኃላፊነታቸው ጌታን ስለሚያመለክቱ ካህናትም ሆኑ ነገስታት ፎርሻዶ ስለሚያደርጉ ነው። መሲህ ነው የሚባሉት። ባይ ዘ ወይ ብሉይ ኪዳን ውስጥ ገብታችሁ ዕብራይስጥኛውን ብትመለከቱ የተቀባ የሚል ሌላ ቃል የለም። የተቀባ አማርኛው ይተርጉመው እንጂ መሲህ ነው የሚለው ሊትራሊ። ሴፕቱዋጀንት ላይ ብትመለከቱ ክርስቶስ ነው የሚላቸው። እንደዚህ ብሎ ነው የሚጠራቸው። ያስደነግጣል። ነገር ግን የሚመጣውን መሲህ ግን ተስፋ አድራጊዎች ናቸው። አንድ እግዚአብሔር ሰው የጥንት ኮሜንታሪ ስመለከት ከነዚህ መካከል ከነዚህ ከብሉይ ኪዳን ሰዎች መካከል ማናቸው ከሞቱ በኋላ ተከታይ ያፈሩ ከሞቱ በኋላ የእሱ ተከታይ ነው ያለ ያፈሩ ሰዎች የሉም። ለምን? መሲህነታቸው በቁማቸው ለሚያገለግሉት ጌታ ምን እንዲሆኑ ነው? ፎርሻዶ እንዲያደርጉ ነው እንጂ ምንም እንዲሆኑ አይደለም። ከስማቸው ጋር ከሞታቸው ከወደፊትም ይኖራሉ ከሚባል ታሪክ ጋር ተስፋ ከሚደረግ ጋር የተያዘ ነገር የላቸውም ይላል። ስለዚህ አንዳንድ ስሞችን ስንጠቀም በጣም መጠንቀቅ አለብን፣ ምን ማለታችን እንደሆነ። ሐዋርያ ማለት ባጭሩ ምንድን ነው? መልእክተኛ። በአዲስ ኪዳን የተቀባ የሚለውን እንደው ጥቂት ሀሳብ ላስይዛችሁ ይጠቅማቸዋል። በአዲስ ኪዳን ማንም ሰው የተቀባ የማይባልበት ምክንያት መሲሁ ኢየሱስ ክርስቶስ ከላዩ ላይ በማያወልቀው ስጋ ዓለም ሥጋ ሆኖ ለዘላለም ይኖራል። መሲህ ሕያው የሆነ መሲህ አለ። እሱ ባለበት ኪዳን ውስጥ ስለሱ ይሰበካል እንጂ የተቀባ የሚል ታይትል ማንም ቢወስድ አይችልም። ቅባትን አስመልክቶ አዲስ ኪዳን ውስጥ ስትመለከቱ በማህበር ስም ነው የሚጠቀሙት። ያ ቅዱሱ ቅባት በእናንተ ይኖራል እንጂ ባንተ ይኖራል ብሎ የተቀባነቱን ለአንድን ሰው አገልጋይነቱን ለማጉላት ሆኖ ሲውል አይታይም። ስለዚህ ስሞች በጣም አደገኛ ናቸው። ሰዎች ይጠመዘዟቸዋል፣ ትዊስት ያደርጓቸዋል፣ ሌላ መልክ ይሰጧቸዋል። ነገር ግን ሐዋርያ የሚለውንም እንደዚሁ ነው መመልከት ያለብን። ሐዋርያ ማለት ምን ማለት ነው? መልእክተኛ ማለት ነው። ጳውሎስ ራሱን ሐዋርያ በማለት በርካታ በሆኑ መልእክቶች የሚገልጽበትን ሁኔታ አብረን እንመልከት። ለምሳሌ ይህንን ሲል የማይታይባቸው ቦታዎች አሉ። ፊልጵስዩስን ስትመለከቱ አንደኛና ሁለተኛ ተሰሎንቄ፣ ፊሊሞና ላይ በእነዚህ ደብዳቤዎች ላይ ሐዋርያ የሚለውን አይጠቀምም። ጴጥሮስ በሁለት መልእክቶቹ ራሱን የኢየሱስ ክርስቶስ ሐዋርያ በማለት ሲጠራ እነዚህ ሰዎች ይህን ስም ሲጠቅሱ መልእክተኛ የሚለውን ነው እንደሚያተኩሩ መርሳት የለባቸው። የክርስቶስ ኢየሱስ መልእክተኛ፣ መልእክት ሳይኖር እንዴት ሰው መልእክተኛ ሆነ? እና መልእክት አላቸው፣ ስለ ጌታ የሚናገሩ ስላላቸው መልእክተኛ የሚለው ነገር ነው። ይህን ሐዋርያ የሚለውን ቃል ለራሳቸው ለሌላም ሲጠቀሙ የሚታየው ግልጽ ነው። ዮሐንስ ይህንን ስም ለራሱ ሲጠቀም አይታይም። ሐዋርያነት በወንጌል መልእክተኛነት ብቻ መታየት አለበት። ሐዋርያው ይህንን መጠሪያ ስለ ራሱ ሲናገር እንዴት መመልከት እንደምንችል እንግዲህ አንዳንድ ጥቅሶችን ላሳያቸው። ሐዋርያው ጳውሎስ ስለ ሐዋርያነቱ ሲናገር በጥሪ ሐዋርያ እንደሆነ ይናገራል። ሐዋርያነት በመልእክተኛነት ከማየቱ የተነሳ ራሱንም ሆነ አብረውት የሚያገለግሉትን የጌታ ኢየሱስ ክርስቶስን ወንጌል መልእክተኞች መሆናቸውን በሚያሳይ መልክ ሐዋርያው ጳውሎስ ሲናገር ነው ያለ። ፊልጵስዩስ ምዕራፍ 2 ቁጥር 15 ላይ ነገር ግን ወንድሜና ከኔ ጋር አብሮ ሰራተኛ ወታደርም የሆነውን የእናንተን ግን መልእክተኛ የሆነውንና የሚያስፈልገኝን የሚያገለግለውን አፍሮዲጡን እንድልክላችሁ በግድ አስባለሁ ይላል። እና የእናንተን ግን ምን ይላል? መልእክተኛ ይላል። በግሪክኛ ብትመለከቱ የእናንተን አፖስትል ነው የሚለው። ስለዚህ መልእክተኛ የሚለው ምን ማለት ነው? አፖስትል ሐዋርያ ማለት ነው። ስለዚህ መልእክት ይዞ የሚያገለግል ሰውን ያተኩራል። ጳውሎስ ይሄን ነገር እሱ ሐዋርያ አይደለም እኔ ነኝ ሐዋርያ የሚል መንፈስ የለውም። መልእክት ይዞ የሚሄዱትን ሁሉ መልእክተኛ እያለ ሐዋርያ እያለ እንደሚጠራቸው እናያለን። ግልጽ ነው ውድ ወገኖች። አፍሮዲጡ ሐዋርያ ተብሎ መጠራቱ ማዕረግን ሳይሆን የሚያሳየው ምኑን ነው የሚያሳየው ማለት ነው? መልእክተኛነቱን ነው የሚያሳየው። መልእክተኛነት ደግሞ የሚሰራው ስራ የሚያተኩር በሚሰራው ስራ ላይ እንደሚያተኩር ነው ስራው። እና ስራው ከሌለ ሰው አናጢ ካልሆን እንዴት አናጢ ትሉታላችሁ? በምኑን አናጢ ይባላል? ኤሌክትሪሻን ካልሆን እንደ ኤሌክትሪሻን ይሆናል? ስለዚህ የሚሰራው ስራ ነው ይህንን ስም የሚያሰጠው ማለት ነው። ቆላሲስ ላይ ለምቦልተኛ ቆሮንቶስ ምዕራፍ 8 ቁጥር 23 ላይ ስለ ቲቶ የሚጠይቅ ቢኖር ስለ እናንተ አብሮኝ የሚሰራ ባልንጀራይ ነው። ስለ ወንድሞቻችን የሚጠይቅ ቢኖር የአብያተ ክርስቲያናት መልእክተኞችና የክርስቶስ ክብር ናቸው ይላል። መልእክተኞች የሚለው አሁንም በግሪክ ስትመለከቱት ምንድን ነው? አፖስትልስ ናቸው፣ ሐዋርያቶች ናቸው። ስለዚህ ለምንድን ነው እንደሚጠራቸው? መልእክት ያገለግላሉ። የእግዚአብሔር መልእክት ነው የሚሰጡት። እና ታይትል አይደለም የሚሰጣቸው፣ የሚያገለግሉት አገልግሎት ላይ ያተኮረ መጠሪያ እንደሆነ እናያለን። ስለዚህ ከዚህ የምንማራቸው ነገሮች ምንድን ነው? የጌታን መልእክት ይዘው የሚያገለግሉ ሁሉ ሐዋርያት ናቸው። የወንጌል መልእክተኛነት ለሐዋርያትና ከሐዋርያት ጋር በመሆን ያገለገሉ የጌታ ባሪያዎች ሁሉ ከሚያስተላልፉት መልእክት የተነሳ በመልእክተኝነት የሚጠሩበት መጠሪያ ነው። ይህንን እንደ ማዕረግና እንደ ልዩ ስልጣን ስለማያዩት በማዕረግ መልክ ሲጠራሩበት ሲሿሿሙ አይታይም። ሐዋርያው ታዲያስ እንደምናየው ሐዋርያው ሐዋርያው መጣ ሐዋርያውን እናስተዋውቃችሁ የሚባል ነገር እኛ ምናየው ሁሉ ድራማ የለም ለዚህ አለ ነገር የለም መልእክተኛነታቸው የተመሰረተበት ከሚያስተላልፉት መልእክት ጋር ሐዋርያነትን በተለየ መንገድ የሚሆንባቸው ሁኔታዎች 12ቱ የጌታ ኢየሱስ ክርስቶስ ደቀ መዛሙርት በራእይ መጽሐፍ ለተመረከቱ ምዕራፍ 1 ቁጥር 14 ላይ የበቁ ሐዋርያቶች በየባዲሲቱ ኢየሩሳሌም ላይ ስማቸው ሁሉ እንደሚኖር ይናገራል። እነዚህ የበቁ ሐዋርያቶች ለየት የሚያረጋቸው አሁንም ምን እንደሆነ ማወቅ አለብን። እና በዚህ በምዕራፍ 21 ቁጥር 14 ላይ ለከተማይቱ ቁጥር 12 መሰረቶች ነበሯት ይላል። በእያንዳንዱ ላይ የበጉ ሐዋርያት የሚባሉት የ12ቱ ስሞች እንዳሉ ይናገራል። እነዚህ ሐዋርያቶች ይህንን ሐዋርያነት እንዴት አገኙት? ሐዋርያ ሥራ ምዕራፍ 1 ቁጥር 1 እስከ 2 ላይ ስለዚህ ከዮሐንስ ጥምቀት ጀምሮ ከኛ ዘንድ እስካረገበት ቀን ድረስ ጌታ ኢየሱስ ተመልከቱ ከዮሐንስ ጥምቀት ጀምሮ ከኛ ዘንድ እስካረገበት ቀን ድረስ ጌታ ኢየሱስ በእኛ መካከል በገባበትና በወጣበት ዘመን ሁሉ ከኛ ጋር አብረው ከነበሩት ሰዎች ከነዚህ አንዱ ከኛ ጋር የትንሳኤው ምስክር ይሆን ዘንድ ይገባል ይላል። ስለዚህ እነዚህ 12ቱ ኳሊፊኬሽናቸው እንግዲህ ለሐዋርያነት በይሁዳ ቦታ የሚገባ ሲመረጥ ነው እናየው አይደለም። ኳሊፊኬሽኑ ምንድነው? ከዮሐንስ ጥምቀት ጀምሮ ጌታ ኢየሱስ እስካረገበት ጊዜ ድረስ በወጣ በገባበት ጊዜ ሁሉ አብረውት ሆነው ስለ እርሱ ሊናገሩ የሚችሉ ምስክሮች ናቸው። እግዚአብሔር የተመሰገነ። እነዚህ ዩኒክ ሐዋርያነት ጳውሎስ ከነሱ ጋርም ከ12ቱም አይደለም። የነሱ ምስክርነት የጌታ ኢየሱስ ክርስቶስን የአካል ሕይወት በምድር የኖረውን ሞቱንና ትንሣኤውን እርገቱን የሚናገሩ ናቸው። እግዚአብሔር የተመሰገነ። ግልጽ ነው ውድ ወገኖቼ። ስለዚህ ይሄ መለያቸው እንደሆነ እናያለን። ለዚህ ጌታችን እንግዲህ ከተጠመቀበት ጀምሮ ይሄንን ምስክርነት ይሰጣል። የጌታ ስም የተባረከ ይሁን። እግዚአብሔር የተመሰገነ ይሁን። በሐዋርያት ሥራ ምዕራፍ 15 ላይ የበጉ ሐዋርያት ጌታ እንደጠራቸው እንደለያቸው ስለ ጌታ ሞትና ትንሣኤ ሊመሰክሩ እንጂ ከሌሎች በስልጣንም ሆነ በመንፈሳዊ ጉዳይ የበላይነት ሲኖራቸው አይታይም። እኔ ይህንን ብቻውን ትምህርት ማስተማር ቤተክርስቲያን ይገባታል ብያለሁ። እኔ እውነቴን ነው የምነግራቸው። ሸክም ያለው ሰው ቢኖር አፖስቶሊክ ሙቭመንት የሚባል አለ በአሜሪካ ነገር። ኢትስ ቢግ 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 ሙቭመንት እና ፓስተሮች የሚባሉ ሽማግሌ የሚባል በቤተክርስቲያን ውስጥ ትራዲሽናል የሚታወቀውን ነገር ሁሉ የማይቀበሉ በአፖስትልና በፕሮፌት ብቻ ቤተክርስቲያን መመራት አለባት የሚል እንቅስቃሴ አለ። እነዚህ በጣም የተማሩ ትልልቅ ቸርች ሜጋ ቸርች የሚመሩ ሰዎች ኢንዶርስ የሚያረጉት የሚካፈሉበት ነው። አንድን ሀገር፣ አንድን ሪጅን፣ አንድን ከተማ ኔትወርክ ቸርቾችን ሁሉ አንደር አፖስቶሊክ ኦቶሪቲ ኮንትሮል ለማድረግ የሚደረግ ከፍተኛ እንቅስቃሴ አለ። በዚህ ላይ የተጻፉ ይሄ ትክክል አለመሆኑን መጽሐፍቶቻቸውን ማስረጃ አድርገው ዲቴል የሆነ ሪሰርች ቤዝድ የሆነ ጽሑፍ የጻፉ ሰዎች ሁሉ አሉ። ኪንድል መጽሐፍ መግዛት የምትችሉ በእውነት ዩ ሃቭ ቱ ሪድ ዲስ ኢንፎርምድ እንድትሆኑ። ስለዚህ ይሄ በጣም ዴንጀረስ የሆነ ሙቭመንት ነው። እኔ እንደማምነው እንደሚገባኝ እንዳነበብኩት እንዳየሁት እነዚህ 12ቱ የበጉ ሐዋርያቶች ከሌሎች ጎልተው የበላይነት ሲያሳዩ አይታይም። መጽሐፍ ቅዱስ ሐዋርያት ሥራ ምዕራፍ 15 ላይ ቤተክርስቲያን በዶክትሪን ስትነጋገር ሁሉ ተሰብስቦ ምን ሲያረሙ ነው ምና ሲሳተፉ ነው ምና ሽማግሌዎች ቤተክርስቲያን ያዕቆብ ነበረ። እንደውም ስብሰባውን የመራው ማለት ነው ያዕቆብ ነው። ከአስራ ሁለቱ አልነበረ። ጴጥሮስ መቼ ነው የተናገረው? ወደ መጨረሻ ላይ ነው የተናገረው። እና እነዚህን ሁኔታዎች ስንመለከት የነዚህ አፖስቶሊክ ኦቶሪቲያቸው የሌሎችን ክርስቲያኖች መንፈሳዊ መረዳትና ተሳትፎ የሚጋርድ የሚያሳንስ ሆኖ የነሱ የጎላ ሲሆን አይታይም። ሐዋርያነታቸው የጌታን የኢየሱስ ክርስቶስን በአካል ከዮሐንስ ጥምቀት ጀምሮ የኖረውን ሕይወትና ሞቱን እና ትንሣኤውን የሚናገሩ ናቸው። እግዚአብሔር የተመሰገነ ይሁን። የበጉ ሐዋርያቶች ሲናገሩ ሲወሱ በመጽሐፍ ቅዱስ ብትመለከቱ በብዙ ቁጥር ነው የሚጠቀሱት። ብዙ ጊዜ የበጉ ሐዋርያት ነው የሚባሉት፣ 12ቱ ይባላሉ። ተለያየ መጠሪያዎቻቸው ሲተክናለን እና ለምሳሌ በእነዚህ ውስጥ በብዙ ቁጥር ሲነሱ በሐዋርያነት ማዕረግ ሲጠሩ ሲጠራሩ ቀደም እንዳልኩት አይታይም። በርካታ ስፍራዎች ላይ 12ቱ ሐዋርያት፣ ጴጥሮስና ሐዋርያት፣ በሐዋርያት እጅ ሐዋርያትና ሽማግሌዎችና ዋነኞቹ ሐዋርያት የሚሉት መጠሪያዎች ሲሆኑ ነው የምናየው እንጂ ግላዊ የሆነ ማዕረግ ክብር ሲቀዳጁበት አይታይም። ይሄ የሚያሳየን ምንድን ነው? ሐዋርያት ሐዋርያነትን በነጠላ ለመለያ ለፐርሰናል አይደንቲቲ አይወስዱትም። ሐዋርያነት በነጠላ ለማዕረግና ለመለያ ማድረግ ምርጥ ለሆኑት ለበጎ ሐዋርያት ካልሆነ ለሌላ ሰው እንዴት ሊሆን ይችላል? እነዚህ ኳሊፋይ ያደረጋቸው ጌታ ከተጠመቀበት ሞቶ እስከተነሳበት ለምስክርነት ዩኒክ የሆነ ታሪካዊ ቦታ ላይ መስካሪዎች ከሆኑ ለሌሎች እንዴት ሊሆን ይችላል? ምንድነው ሐዋርያ የሚያደርገው? አንድን ሰው የተለየ ሐዋርያ የሚያደርገው በ66ቱ መጽሐፍ ላይ የሚጀምረው ምንድነው? 67ኛው መጽሐፍ ስሙ ማን ነው? እሺ፣ እኛ የቃሉ አገልጋዮች እነሱ የቃሉ አገልጋዮች ሲባሉ ከአንደበታቸው የሚሰጡት ምስክርነት ነው። ያየነውን ሲናገሩ የሰማነውን አይደል? እጆቻችን የዳሰሱትን ህይወት ተገለጠ አይተንማል እንመሰክርማለን ስለሚሉ ነው ሐዋርያት ሆኑት። እኛ ግን ቆላሲስ እንዲላል ጳውሎስ እንዲላል ምንድነው? ከየት እናመጣለን? እኛ የመጽሐፉ አገልጋዮች እግዚአብሔር ተመሰገነ። ሐዋርያት የጻፉት አገልጋዮች ነው። ስለዚህ በሐዋርያት እግር ስር በሐዋርያት መጽሐፍ ስር በእነሱ ስር የሆነ አገልግሎት ነው ያለው እንጂ ከነሱ ጋር ለመተካከል ወይም እንደነሱ ነው ለማለት እግደት ካልሆነ እኔ የሚቻል አይመስለኝም። ስለዚህ እነዚህ ነገሮች ማየት አለብን። ጌታችን ራሱ እንዳለው ለዚህ ምስክርነት የበቁበትን ታሪካዊ ሁኔታ ራሱ ጌታ ኢየሱስ የሚለውን ተመልክቱ። በዮሐንስ ወንጌል 15:27 ላይ እናንተ ደግሞ ከመጀመሪያ ከኔ ጋር ኖራችኋልና ምን ታረጋላችኋል? ትመሰክራላችሁ። ለምንድን ይመሰክሩት? ከመጀመሪያ ከኔ ጋር ኖራችኋልና። ሐዋርያ ያረጋቸው ምንም ሌላ ነገር አይደለም፣ ከጌታ ጋር ያላቸው ምንድን ነው? ግንኙነት። ክብር ለእግዚአብሔር ይሁን። እግዚአብሔር ተመሰገነ። ስለዚህ እነዚህ ሐዋርያቶች እንዲህ በመሰለ ታሪካዊ ሁኔታ ልዩ ስፍራ ይዘው የጌታ ሞትና ትንሣኤ እየተናገሩ እንዳለን በዚህ ላይ ብዙ ዝርዝር ትምህርቶች አሉ። ጳውሎስንና ሌሎችን ሐዋርያት እንመልከት። ሐዋርያነት ጳውሎስ ራሱ ከሌሎች ሐዋርያት በመለየት ሲናገር ይታያል። በአንደኛ ቆሮንቶስ 9:5 ላይ እንደ ሌሎቹ ሐዋርያትና እንደ ጌታ ወንድሞች እንደ ኬፋም እያለ ራሱ ከሌሎች ለይቶ ሲናገር ይታያል። የእነሱን ሐዋርያነት በብዙ ቁጥሮ እኛ ሐዋርያት አይደለም ለየት ሲያደርግ ይታያል። ጴጥሮስ እና ጳውሎስ በመነጻጸር መጽሐፍ ቅዱስ ላይ ብዙ ጊዜ ተጠቅሰዋል። ይህን ሁኔታ መጽሐፍ ቅዱስ ተማሪዎች ጴጥሮስ ለተገረዙት፣ ጳውሎስ ለምን ለአሕዛብ ወንጌል እንደተቀበሉ ከማየት አንጻር ነው የሚል ነገር ይናገራል። ይሁን እንጂ ይህን ሁኔታ ለምሳሌ መጀመሪያውን ለአሕዛብ የሆነውን ወንጌል የሰበከ ማለት የሰበከው ጴጥሮስ ነው። ስለዚህ እነዚህን ሁኔታዎችም ግምት ውስጥ ስናገባ ጳውሎስ ጴጥሮስ የብዙዎቹን ሐዋርያቶች የወከለ ለ12ቱ ቪዝብል የሆነ ሁሉን ኢምቦድ ያደረገ ሰው ነው የሚመስለው። ስለዚህ ከጴጥሮስ ጋር ራሱ በማስተያየትም ወስዶት ሊሆን እንደሚችልም ይታሰባል። እና ከነዚህ ከዋነኞቹ ሐዋርያት ይላል ሐዋርያ ጳውሎስ በሁለተኛ ቆሮንቶስ 11:5 ላይ ከነዚህ ከዋን በአንድ ነገር ስንኳን እንደጎደልኩ ራሴን አልቆጥርም ይላል። ምንም እንኳን 12ቱ ሐዋርያት ቅድም እንዳየነው ዩኒክ ቦታ ላይ ቢሆኑ ጳውሎስ ምንም ነገር የጎደለው አልፎ ራሱን አያየ። ስለዚህ ሐዋርያነት እግዚአብሔር ባስቀመጣቸው ታሪካዊ ስፍራ ስላሉ ስለ ናዝሬቱ ኢየሱስ ይመሰክራሉ። ጳውሎስም የትንሣኤው ከትንሣኤ በኋላ የመጣ ሐዋርያ ነው። እሱም ደግሞ እግዚአብሔር በሰጠው ጸጋ ይህንኑ የወንጌል እውነት ስላሉ ስለዚሁ ስለ ጌታ ኢየሱስ ክርስቶስ ይመሰክራል። ክብር ለእግዚአብሔር ነው። ስለዚህ እንደጎደለ ራሱን አይ እነሱ የበላይ ናቸው እኛ የበታችንን የሚባል የተዋረድ ነገር ሲታያል። ስለዚህ ጳውሎስ ግን ይሄንን ስለራሱ ብቻ ሳይሆን በጣም ልበሰፊ አገልጋይ ነው። ጳውሎስ ልበሰፊነቱን ሲገልጽ ተመልከቱት። የቆሮንቶስ ቤተክርስቲያን ከተጀመረች በኋላ የጀመራት ጳውሎስ ነው። ጳውሎስ ይህችን ቤተክርስቲያን ጀምሮ አገልግሎ መስርቶ ከሄደ በኋላ ማን የመጣ? አጵሎስ የሚባል። አጵሎስ የጌታን ነገር በግልጽ የሚያቀል ነበር። ነገር ግን በመጽሐፍ ቅዱስ የበረታ መንፈስ ቅዱስ በውስጡ የሚከታተልበት ሰው ነበር። የጌታን መንገድ ገና አላወቀም። ለአጵሎስ የትክክለኛውን የክርስቶስን መሲህነትና አዳኝነቱን ሞቶ መነሳቱን የነገሩት እነማን ናቸው? አቂላና ፕርስቅላ የሚባሉ የጳውሎስ ጓደኞች አብረውት አጋር የሆኑት ሰዎች ናቸው። ነገር ግን አጵሎስ የመጽሐፍ ዕውቀቱ ብሩህ የሆነ ነገር ያለው ሰው ስለሆነ ብርቱ ስለነበረ በንግግርም በማስረዳት ችሎታውም የማስተማር ጸጋ ያለው ስለነበረ በዚያች በቆሮንቶስ ቤተክርስቲያን ውስጥ አስተማሪ ሆነ። የቆሮንቶስ ቤተክርስቲያን አጵሎስ መጥቶ ሲያስተምራቸው በጣም ችግር ነበረባቸው። የቆሮንቶስን ትምህርት አስተምር ያለው ሙሉ መጽሐፍ እና በእነሱ አካባቢ ደቀ መዝሙር መሆን ዩኒክ ታሪካዊ ሁኔታ ነው። አንድ ሰው ያን ሰው ደቀ መዝሙር ሲሆን በግሪክ ህብረተሰብ ውስጥ አስተማሪነት እንዳሁን አይደለም። ሰዎች አሁን ትምህርት ቤትን በተለያየ መንገድ ይመርጣሉ። በሚማሩት ሙያም ሊሆን ይችላል፣ ትምህርት ቤቱ ባለው ሰውም ሊሆን ይችላል። በዚያን ዘመን ግን አስተማሪ ይመርጣሉ። አስተማሪው እኔ በጣም ጎበዝ አስተማሪ ነኝ ብሎ ሌሎቹን ከንቪንስ ለማድረግና ተከታዮቹ ለማድረግ ንግግር ይናገራል እና ጠይቁ ኤኒ ጥያቄ ማን መልሰው ነገር የለም ይላል። የእውቀቱን አድማስ ችሎታውን የማስረዳት አቅሙን ሁሉ ሲናገር ሲማርካቸው ያንተ ተማሪ ይሆናል ይላል እና የዚህ ሰው ተማሪ ሲሆኑ ዝም ብሎ ትምህርት ብቻ ይማሩ ሰውየውን ባለባበሱ በምኑ በሁሉ ነገር ሊመስሉት እንደው አንዳንዶቹ የሰውነታቸውን ሳይዝ እንኳን ሳይቀር ከእሱ ጋር ለመተካከል ይሞክራሉ። ደቀ መዝሙር ማለት በዚያን ዘመን እንደዚህ ነው የነበረው። ስለዚህ እነዚህ ሰዎች ጳውሎስ ሲመጣ ሲያገለግላቸው በጌታ ያመኑ፣ አጵሎስ የንግግር ችሎታ አለው፣ በግሪክ የንግግር ስልት የተማረ ነው፣ ከአሌክዛንድሪያ የመጣ ሰው ነው፣ አሌክዛንድሪያ በጣም አዋቂዎች ናቸው እና ሲማርካቸው እኔ የአጵሎስ ተከታይ ነኝ ጳውሎስን አይ ጳውሎስ አይደለም በጣም 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 ልቤ ተነካው በሱ ነው ብሎ ወዳጡት። አይ እኔስ ያው ጳውሎስ ነኝ የመጀመሪያ መጥቶ ነገር ነው። ከዛ አንዳንዶቹ አይ እኔ ቆንቋ አይቀር ወ ጴጥሮስ የሚሉት አለ ኬፋ የሚሉት እና እኔ እሱ ነኝ ኦሪጂናል ይሻላል እያሉ ተሞዳደሉ ማለት ነው። ጳውሎስ ይህን ሲጽፍ ምን እንደሚል ታያላችሁ። ምን እንደሚል አጵሎስ እንግዲህ ምንድን ነው? ጳውሎስስ ምንድን ነው? በእነርሱ እጅ ያመናቸው አገልጋዮች ናቸው። ቤዝ ላይ ነው። አጵሎስም ጴጥሮስም ጳውሎስም አንድ ነን፣ አገልጋዮች ነን። ደሳይ ምን አይነት ልብ እንዳለው ለእያንዳንዳቸው ጌታ እንደሰጣቸው አገለግላል። ይሄ ኢንሄረንት የሆነ የእነሱ ባዮሎጂካል ትሬት አይደለም። This is not something that we develop here. We are not going to be able to do it. We are not going to be able to do it. And we are not going to be able to do it. What do we do? We are not going to be able to do it. And we are not going to be እንግዲያስ የሚያሳድግ እግዚአብሔር እንጂ የሚተክል ይሁን ወይም የሚያታተም አንዳች አይደለም። ቫልዋቸው ባሉ ኤንድ ፕሮዳክት ላይ ነው የሚያተኩረው። የተዘራው የተተከለው የበቀለው እንዲያድግ ፍሬ እንዲያፈራ አድራጊው ማን ነው? እግዚአብሔር። እግዚአብሔር የተመሰገነ ነው። ስለዚህ ሐዋርያ ጳውሎስ ራሱን ባይዘወይ ይህን ክፍል ለቆሮንቶስ ስታጠኑት አገልጋይ የሚለውን ቃል ሲጠቀም ምን ቃል ነው የሚጠቀም ታውቃላችሁ? ዲያቆን የሚለውን የሚጠቀም ዩኒክ ቃል ፈጥረው በቃ የተለያየ ቅጽል የበዛበት ዩኒክ ነገር ስም በላቸው ላይ ብላ ነው ዲያቆን የሚል ቃል የሚጠቀሙ ግሪክ ነው የሚጠቀሙ። እና እንደውም ይህን አስተምር አንዳንድ የቤተክርስቲያን አባቶች ዲያቆን ተስፋ የሚል ጌታ ይባርካችሁ እላቸዋለሁ። ምክንያቱም አገልጋይ ማለት ዲያቆን ማለት ነው። ዲያቆን የሚለው ቃል ለጌታ ለኢየሱስ ለራሱ እንኳን ውሎ ይታያል። ስለዚህ ሐዋርያው ጳውሎስ ገልጥ የነበረው ሐዋርያነቱን ሲጠቅስ ዩኒክ ነኝ እኔ ነኝ ለማለት ፐርሰናሊ የራሱን ህይወት ፕሮሞት ለማድረግ የሚጠቀምበት እንዳልሆነ ልንረዳ ይገባል። ይሄ ካላችሁበት ሁኔታ ይረዳል ብዬ ነው ትንሽ ሰፋ አደረኩት። አይ ሆፕ አንድ ነገር ታገኙበታላችሁ። ግልጽ ነው። ስለዚህ በመጀመሪያ ደረጃ ሐዋርያ ጳውሎስ ሐዋርያነቱን በጥሪ እንዳገኘው ነው የሚናገረው። በሮሜ ምዕራፍ 1 ቁጥር 12 ላይ፣ በአንደኛ ቆሮንቶስ 1:1 ላይ፣ እንደዚሁም በገላትያ ምዕራፍ 1 ቁጥር 2 ላይ ይናገራል። በተለይ ገላትያ ላይ በኢየሱስ ክርስቶስ ከሙታን ባነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰዎች ወይንም በሰው ያልሆነ ጳውሎስ ከነን ጋር ያሉት ወንድሞች ሁሉ ወደ ገላትያ አብያተ ክርስቲያናት ይላል። ጳውሎስ እንደዚህ ያለ ሁኔታ ላይ ሲናገር አሁንም ራሱን ለማድነቅ የሚጠቀም አድርጎ ሰዎች በተሳሳተ መንገድ ሊያዩት ይችላሉ። ግን አይደለም፣ ሞቲቭ ይሄ አይደለም። የገላትያ ቤተ ክርስቲያን ከኢየሩሳሌም መጥተው ሰዎች ወንጌልን አምነው ከዳኑ በኋላ ክርስቶስን ማመናቸው መልካም ነው፣ ነገር ግን እንዴት ተገርዛችኋል? አልተገረዘም እንዴ? ጳውሎስ ችላ እያለ እንዴ? አብርሃም ተገርዘዋል፣ ይስሐቅ ተገርዘዋል። ምናካችሁ በብሉይ ኪዳን ሁሉ ራሱ ጳውሎስ ተገርዘዋል። በብሉይ ኪዳን አድርገን እኮ ነው ወደ አዲስ ኪዳን የገባን። መገረዝ አለባቸው አሏቸው። በሁሉ እንዳለ ተገረዙ። ጌታን አምነው በመንፈስ ቅዱስ ታትመው መንፈስ ቅዱስ በሕይወታቸው እየሰራ ሙሉ ክርስቲያን ያደረጋቸውን ክርስቶስን የጎደለ ነገር እንዳናደርገው ቆጠሩ። ለዚህ ሐዋርያው ጳውሎስ በምን አይነት ቅንዓትና መንገብገብ ገላትያን እንደጻፈ አትሊስት አንድ አፍታ ቁጭ ብላችሁ አንባችሁ ጨርሳላችሁ አንብቡት። የሚገርማችሁ ነገር ሐዋርያው ጳውሎስ ተደነቀ። ኢየሱስ ክርስቶስ እንደተሰቀለ ሆኖ ይታያችሁ ነበረ፣ ምንድና ዚህ ነደረገባችሁ አላችሁ። እና የጳውሎስን ሐዋርያነት የሚያጣጥሩ ሰዎች ነበሩ። እሱ እኮ ነፍሰ ገዳይ ነበረ፣ እሱ እኮ እስጢፋኖስን ሲገደል የተባበረ ነው እና እያሉ ስሙ ሁሉ እንትን ይሉታል። እና ሐዋርያ አድርገው አይቆጥሩትም። ትምህርቱን ዋጋ ያሳጡበት ነበር። ግን ጳውሎስ ሐዋርያ የሆንኩት እኔ ማንም ሰው መርቶኝ አይደለም፣ በጌታ በራሱ ተጠርቼ ነው ይላል። ይህን የሚልበት ምክንያት የሚያገለግለውን የወንጌልን እውነት ምን ለማድረግ ነው? እንዲጸና ከመፈለግ የተነሳ ነው እንጂ የራሱን ስምና ታይትል አይደለም። እዚ በመጽሐፍ ቅዱስ ውስጥ የተጻፉ ሮሜን ተመልከቱት። ጳውሎስ ሐዋርያነቱ ቫሉ ባይኖሮ ሮሜን ከየት ታገኙታላችሁ? አንደኛ ቆሮንቶስን ተመልከቱት፣ ሁለተኛ ቆሮንቶስን፣ ገላትያን፣ ኤፌሶን፣ ጳውሎስ የጻፋቸውን በሙሉ መልእክቶች በሙሉ ተመልከቷቸው። እና ይሄ ሰው ለምንም ነገር ለክብሯል። ደግሞ ይህን ሲል መስቀል እየተሸከመ ነው። ይህን ደግሞ ሲል ወደፊት ለመመልከት እግዚአብሔር ይርዳል። እለት እለት በሚሞትበት ህይወት ውስጥ እየተመላለሰ ይህን የሚለው ስለዚህ ሐዋርያነትን ለክብር፣ ሐዋርያነትን ለስም፣ ሐዋርያነትን ለራሱ ማዕረግ ሲጠቀም አናይ። እግዚአብሔር የተመሰገነ ይሁን። ስለዚህ ለእነዚህ ሰዎች በጻፈው መልእክት ውስጥ ሐዋርያነቱን በልዩ መንገድ ሲያይ እናያለን። ጳውሎስ ተመልከቱ፣ ሐዋርያው ስለ ሐዋርያነቱ ሲናገርም ሆነ ሲያሳስብ ያስተማረውና የሰበከው ባስተማራቸው ሰዎች ሕይወት እንደ እግዚአብሔር ቃል ተከብሮ እንዲኖር ከመፈለግ የተነሳ እንደሆነ እናያለን። እኔ ሐዋርያ አይደለሁም። ሐዋርያቶች የሚያስተምሩትን ትምህርት ነው ማስተምረው። እኔም ምንም ስም ቢሰጠኝ አይዶንኬር ያ ማነው ስሙ የምትሉ አይዶንኬር። ለምን መሰላችሁ? መጽሐፉ አለ እኛ ጋር፣ ከመጽሐፉ አውጥተን ነው የምንናገረው። ኦቶሪቲ እኔ ከኔ አይመጣም። ብዙ ሰዎች ዛሬ ታይትል ሲፈልጉ ኦቶሪቲ ይፈልጋሉ። ኦቶሪቲ እኛ ኦቶሪቲ ያለውን ስልጣን ያለውን ቃል አገልጋዮች ነን እንጂ ኦቶሪቲ የለኝም። እኔ በእግዚአብሔር ሕዝብ ላይ ኦቶሪቲ ኤክሰርሳይዝ ላደርግ አልችልም። የማስተምረው የእግዚአብሔር ቃል ነው ኦቶሪቲ ያለው። የእግዚአብሔርን ቃል ስናስተምር የእግዚአብሔር ቃል ኢንሄረንት የሆነ የራሱን የቻለ ኦቶሪቲ አለ። ክብር ለእግዚአብሔር። የእግዚአብሔርን ቃል ሳያስተምሩ ሰዎች በስም ብቻ ኦቶሪቲን ኢንፋሳይዝ ሲያደርጉ ቤተክርስቲያን ዲስፈንክሽናል ትሆናለች፣ አምባገነኖች ይሆናሉ፣ እና ተራ የነበረው አገልጋይ ቦታ ሲያገኝ በሰዎች ላይ ንጋት ይላል እና ምእመኑ ኢንቲሚዴትድ ይሆናል እና ሰዎች ፈላጭ ቆራጭ ካልሆነን ብለው ይላል። እንደዚህ ያለ ነገር መጽሐፍ ቅዱስ ውስጥ ያለ ውድ ወገኖች እንዴት አርጌ እንደማሳያችሁ እግዚአብሔር ይርዳል። በጣም ሲሪየስ ነገር ነው ይሄ ጉዳይ። እና አንድ ጊዜ አንድ ፔፐር መጽሐፍ ነበርብኝ ትምህርት ቤት እና ይሄ አምባገነን ኦቶሪቲ አስመልክቶ ነው ትምህርት ያዘጋጀሁት። የጻፍኩት ትምህርት ሳይሆን ፔፐር የጻፍኩት ቬሪ ሲሪየስሊ ያየሁት ነገር ነው። በበኩሌ ስመለከተው የእግዚአብሔር ሕዝብ ላይ ማንም ግለሰብ በሰውነቱ ኦቶሪቲ የለው በፍጹም ነው። የእግዚአብሔር ቃል ነው የእግዚአብሔር ቃል። ሰዎች አገልጋዮችን የሚጠሩት እውነተኛ አገልጋዮች ከሆኑ ቃሉ ነው የሚጠሩት። እኔ ያስተማርኩትን ቃል ነው ሰው የሚጠሩ እንጂ እኔን አይጠረኝም። እኔ ሊጠረኝ አይችልም አይደል? ስለዚህ የእግዚአብሔር ቃል ነው ኦቶሪቲ ያለው እና ሐዋርያ ጳውሎስ የእግዚአብሔር ቃል ላይ ያተኩራል። ስለዚህ የመልእክት ቃል እርሱም የእግዚአብሔር ቃል ከኛ በተቀበላችሁ ጊዜ እኔን እንዴት አድርጋችሁ የእግዚአብሔር ሰው እንዳደረጋችሁ እደነቃለሁ አይደለም የሚለው። ምንድን ነው የሚለው? በእውነት እንዳለ በእናንተም በምና በምታምኑ ደግሞ እንደሚሰራ እንደ እግዚአብሔር ቃል ተመልከቱት አድርገው እንደተቀበሉት እግዚአብሔርን ሳናቋርጥ እናመሰግናለን። ሐዋርያው ዴሊቨር ያደረገው የሰጣቸው መልእክት መቀበላቸው እያሰበ የጌታን ቃል እግዚአብሔር የሰጠን በመቀበላቸው ሳናቋርጥ እናመሰግናለን። ክብር ለእግዚአብሔር። አገልጋዮች በእውነት ነው የምነግራቸው፣ በእንደዚህ ሁኔታ እኔ ሳገለግል የማይገባንን ክብር እኔ የማይገባኝን ክብር ክብር ካለ ወንጌል ጋር መዳበል የራሱ ያስፈራኛል፣ መዳበል ያስፈራኛል። ወንጌሉ ውበቱን ግርማ የሚያገኘው ደቆም አምሮም የሚታየው ከማንም ስጋ ለባሽ ጋር የሚያዝ ታሪኬ ነው፣ ከኢየሱስ የተነሳ ነው። ክብር ለእግዚአብሔር ይሁን። ስለዚህ ሐዋርያ ጳውሎስ ደስታው ምንድን ነው? እንደ እግዚአብሔር ቃል ከሱ የወጣውን እግዚአብሔር የሰጠውን ቃል በመቀበላቸው ነው እግዚአብሔርን የሚያመሰግነው። ስለዚህ የመልእክቱን ቃል ያተኩራል ማለት ነው። የእግዚአብሔር ስም የተባረከ ይሁን። እንደገና ደግሞ በቆላሲስ ምዕራፍ 1 ቁጥር ስለናንተ እንደተሰጠኝ እንደ እግዚአብሔር መጋቢነት የእግዚአብሔርን ቃል ፈጽሜ እንድሰብክ እኔ የቤተ ክርስቲያን አገልጋይ ሆንኩ ይላል። ቃሉን ቃል ተኮር If I don't have the word of God, የእግዚአብሔርን ቃል ማስተማር ካልሆን adios ወይ ጦርነት አመጣጥ ነው ወይ ቤተ ክርስቲያን መልከክ። የጌታ ቃል አገልጋይነት ጋር ነው የአገልጋዮች ታሪክ ያለው ማለት ነው። ስለዚህ መጋቢነት ቃል መመገብ ነው። ሁለተኛ ቆሮንቶስ 4:5 ላይ ክርስቶስ ኢየሱስን ጌታ እንደሆነ እንጂ ራሳችንን ምን አናረጋም አንሰብክም። ስለ ኢየሱስ ራሳችንን ለእናንተ ባሪያዎች እናደርጋለን። ምን እናደርጋለን? ባሪያዎች። ክብር ለእግዚአብሔር። አንዳበሉም ከሱ ጋር እኛም አብረን አንሆን። ስለ ኢየሱስ ክርስቶስ እናንተ እሱን እንድታምኑት ለተጠራችሁት ባሪያዎቻችሁ ነን እናንተ ይላል። ክብር ለእግዚአብሔር፣ ክብር ለእግዚአብሔር። በቆሮንቶስ ላይ ጊዜ ስለተቀቡ ስለቅባት ሳስተምር ሐዋርያው ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 1 ላይ ቁጥር 21 ላይ ምን ይላል? በክርስቶስ ከናንተ ጋራ የሚያጸናንና የቀባን እግዚአብሔር ነው ይላል። ከማን ጋር ነው የቀባን ይላል? ከናንተ ጋር ነው የቀባን ይላል። ክብር ለእግዚአብሔር፣ ክብር ለእግዚአብሔር። ወንድምነት እህትማማችነት ለደቀ መዛሙርቱ ሲያስተምራችሁ የእናንተ ወንድማማች ናችሁ አላችሁ። የበላይ መሆን የሚፈልጉ ሁሉ የሁሉ አገልጋይ ይሆናል። እግዚአብሔር የተመሰገነ ይሁን። እኔ የማገለግላቸው ሰዎች ከነርሱ ጋር ሲምፕል በሆነ መንገድ በማያዩ ጊዜ ያመኛል። አይ ኦልዌይስ ትራይ ቱ ሲምፕሊፋይ ማይሰልፍ። ለምን? ይሄ የጌታ ወንጌል ወንድምነትን የእህትነትን ኢንቫይሮንመንት ከቤተክርስቲያን ያጠፋል። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። ብዙ ሰዎች ይሄን ነገር ባለማድረጋቸው የአገልጋይ ባውንደሪ በማበጀት ክብር የሚያገኙ ይመስላቸዋል። በጥንት ዘመን የቤተ ክርስቲያን ሃይራርኪካል ኦቶሪቲ እንዴት እየመጣ እንዳለ በማጠናበት ጊዜ በጥንት ቤተ ክርስቲያን ውስጥ አንድ አለኝ ላይብረሪ ውስጥ ልቆት ያረኩት እንትን አለና አንዱ የቢሾፕንና የዲያቆንን ስልጣን ይናገራል። ያ የኤንሸንት ቤተ ክርስቲያን መመሪያ ዲያቆን ሙሴ ለአሮን እንደ አምላክ እንደሆነ ቢሾፕ ለዲያቆን እንደዚያ ነው ይላል። ዲያቆኑን የማጭሎ ያደርገዋል፣ የቢሾፑ ጩሎ ያደርገዋል። ጩሎ ይሆናል ማለት እንደዚህ ያለ አይነት ነገር ይገርማል። እና የማዕረጉን ርቀታቸውን ሲናገር ኢየሱስ ክርስቶስ የቤተ ክርስቲያን ራስ እንደሆነ የዲያቆኑ ራሱ ራስ እንደሆነ ይናገራል። እንደ አምላክም እንደ ባለስልጣንም እንደ ሁሉም ነገር ሆኖ ሌላው ነገር ጋር ዝቅ ያደርጋል። ነገር ግን ዲያቆናት ሲመረጡ እንዴት ነው የተመረጡት? መንፈስ ቅዱስ ምን ያደረገባቸው? ትንሽ ጠብጠብ ያለባቸው ነው የተፈለገው? የሞላባቸው ናቸው። መንፈስ ቅዱስ የሞላበት ነው ዲያቆን። ክብር ለእግዚአብሔር ይሁን። እና ተናናቂ አይደለም ቤተክርስቲያን ባይዘው መንፈስ ቅዱስ የሞላባቸው ደግሞ ሲጠሩ እነዛ ደግሞ ለዚያ በዚያን ዘመን ለነበረችው ቤተክርስቲያን ሲጠሩ ለመመለቶችን የረዱ ነው የተመረጡት። ግን አብዛኛውን ጊዜ ብዙዎቹ የሚታዩት ቪዝብል የሚሆኑ ዳቦ ሲያድሉ አይደለም። እዛ ምን ሲያደርጉ ነው የሚታዩት? ሲሰብኩ ነው የሚታዩት። ጸጋ የሞላቸው እስጢፋኖስ ጋር ከነበሩት ዲያቆናት አንዱ ነው። ፊልጶስ እንደዛ። በሙሉ ስማቸውን ስትመለከቱ ግሪኮች ናቸው። ለምን? የግሪክ መበለቶች ነበሩ የተበደሉት። ነገር ግን የእግዚአብሔር መንፈስ የሞላባቸው መሆኑ በቤተ ክርስቲያን ውስጥ በጎደለ ያገልግሉ እንጂ አንተ ዲያቆንና ድንበርን ጠብቅ የሚባል የለም። ይሰብካሉ፣ ያስተምራሉ። የእግዚአብሔር ክብር ከእነርሱ ይወጣል። ክብር ለእግዚአብሔር ይሁን። የእግዚአብሔር ስም የተባረከ ነው። ስለዚህ ሐዋርያ ጳውሎስ ልበ ሰፊ አገልጋይ እንደሆነ ማየት አለብን። የክርስቶስ ሐዋርያት እንደመሆናችን ልንከብድባችሁ ስንል ከእናንተ ቢሆን ወይም ከሌሎች ክብርን ከሰው አልፈለግም ይላል። እነዚህ እኔና እናንተ የማናርመውን የሚዘልፈንን የሚገስጸንን ቅዱስ ቃል ያስተማሩ ሰዎች ሐዋርያነታቸውን ሲናገሩ በዚህ ልብ ነው። ጳውሎስ በዚህ ቦታ ላይ የራሱን ሐዋርያት የሚናገርበትን መንፈስ መጠበቅ በዚህ ባለንበት ዘመን ውድ ወገኖቼ በብዙ ይረዳናል፣ በጣም በብዙ ይረዳናል። ጳውሎስና ወንድሙ ጢሞቴዎስ ይላል። ጢሞቴዎስን እንደ ልጅ እንደ ወንድሙ አብሮት እንደሚያገለግል አጋር አድርጎ ጳውሎስ ሲጠቅሰው እናያለን። በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 17 ላይ ብትመለከቱ ስለዚህ የምወደውንና የታመነውን በጌታ ልጅ የሆነውን ጢሞቴዎስን ልኬላቸዋለሁ። እኔም በየስፍራው በአብያተ ክርስቲያን ሁሉ ለማስተምር በክርስቶስ ኢየሱስ የሚሆነው መንገዴን እርሱ ያሳስባቸዋል ይላል። በጣም የተጠጋጉ ሰዎች ናቸው። ስለዚህ ሐዋርያ ጳውሎስ ጢሞቴዎስን ለጳውሎስ ልጁ ነው በሚለው ወደ ጌታ የመራው ሰው እንዳልሆነ ብዙ ይታመናል። ምክንያቱም ሐዋርያ ጳውሎስ ወደ ደርቤን ወደ ልስጥራንም በደረሰ ጊዜ እነሆ በዚያ ያንዲት ያመነች አይሁዳዊት ልጅ ጢሞቴዎስ የሚባል አንድ ደቀ መዝሙር ነበር ስለሚል ጳውሎስ ደቀ መዝሙር ሆኖ ያገኘው ሰው ነው። ነገር ግን በዚያ ያሉ ቅዱሳን ከመሰከሩለት ምስክርነት የተነሳ ብለው ተጠጋግተው ጳውሎስና ጢሞቴዎስ የተቀራረቡ ሆኑ፣ በጣም ተዋደዱ ማለት ነው። 45 ደቂቃ አለፈ። እግዚአብሔር የተመሰገነው። ስለዚህ ጳውሎስ ጢሞቴዎስን ወደ ጌታ አላመጣውም። ነገር ግን በጣም አብሮት ሊያገለግል በቤተ ክርስቲያን ሪኮሜንድ ሆኖ ከጳውሎስ ጋር አብሮ እንደሄደ እንመለከታለን። ስለዚህ ጢሞቴዎስ ከጳውሎስ ጋር በዚህ ላይ ሲጠቀስ ወንድምነቱን ሁሉ ያያል። ሃይራርኪካል ነገር የሚፈልጉ ሰዎች እውነቴን ነው የምነግራችሁ፣ ብዙ ቤተ ክርስቲያን ብትመለከቱ ደረጃ በድንበር ነው፣ ደረጃ በድንበር ነው። ምእመኑን ተራ አገልጋዩንም በተዋረድ የሚያይ መንፈስ ነው ያለው። እንደዚህ ያለ ነገር ከእግዚአብሔር ቤት ይጥፋ ይጥፋ። ክብር ለእግዚአብሔር ይሁን። የወንድማማች መንፈስና ጸጋ የሰጠን የእግዚአብሔር ልጅ ኢየሱስ ክርስቶስ መንፈስ በሁሉም ቅዱሳን ውስጥ የሚያደርግ የተባረከ መንፈስ ነው። ጌታ የተመሰገነ ይሁን። ከቁጥርም ምዕራፍ አንድ ቁጥር ሁለትን እንትን ከማለቴ በፊት ብሬክ እንዴት ነው የምናደርገው ወንድሜ? እናንጨርሰው። አንደኛ ምዕራፍ አንድ ቁጥር ሁለትን እንመልከት። በቆላሲስ ለሚኖሩት ቅዱሳንና በክርስቶስ ለሚታመኑት ወንድሞች ይላል። ሁልጊዜ እንደዚህ ያለ ነገር ስናነብ ሴቷ ልጄ እህቶች ለምን አይልም ትለኛለች። እና በዚያን ጊዜ ሰዎች በቤተሰብ ነው የሚጠሩት፣ አይደለም በቤተሰብ ነው ካልቸራል ባክግራውንድ ነው ያለው። እህቶችን ዋጋ ማሳጣቱ አይደለም። በሮሜ መጽሐፍ ላይ እጅግ በከበረው መጽሐፍ ውስጥ በርካታ ሴቶች ተጠቅሰዋል። በጌታ ኢየሱስ ክርስቶስ የትውልድ ሐረግ ውስጥ አሕዛብ የነበሩ ሴቶች የጌታ የትውልድ ሐረግ ውስጥ ኖረዋል። በዚህ ነው የእሷን ጥያቄ የምወጣው። እና ወገኖቼ እህቶቻችን ብዙ ቦታ አላቸው። የጌታ ኢየሱስ እናት ማርያም ሴት ናት። ከዚህ የበለጠ ምን ስፍራ ነው? እግዚአብሔር ይመስገን። ማርያም የጌታ ኢየሱስ ክርስቶስ እናት የተባለችው ሞቶ እስኪነሳ ድረስ ባለው ጊዜ አይደለም። ሞቶም ከተነሳ በኋላ በሐዋርያ ሥራ ውስጥ የኢየሱስ ክርስቶስ እናት ማርያም ተጠቅሳለች። እግዚአብሔር ይመስገን። ማርያም በጣም ነው መወዳት። እና ሰዎች የማርያም ስም እያነሱ ሲከራከሩ አልወድም። አም ሪሊ አይ ሪስፔክት ሄር። የጌታ ኢየሱስ ክርስቶስ ያዳነኝ የሞተልኝ ጌታ እናት ነው። ክብር ለእግዚአብሔር። ስለዚህ ሰዎች ዝም ብላችሁ ማርያምን እሷ እንትን አትልም ምናምን ብላችሁ አታውቁ። አንድ ጊዜ አንድ ለቅሶ ቤት እዚሁ አጥቢያ ያለ ወንድም አለ እና አባቱ ነው እናቱ ሞተው ለቅሶ ስንደርስ ሲከራከሩ ደረስኩኝ። ስለ ገብርኤል፣ ሚካኤል፣ ማርያም አንስተው ከዘመዶቻቸው ጋር እና እኔ ስመጣ ደስ አላቸው። እንግዲህ መምህር አብራራ አድርገው ቆጥረውኛል እና ስለዚህ እሱ አብራራና ሰዎቹ እኔን ሲያዩ አስተያየታቸው ራይቶ ሰብሰብ ሰብሰብ አሉ እና ጸለይኩና እሱ አስረዳቸዋል አሉና ወደ እኔ ያመጡ። ምንድን ነው አልኳቸው፣ እንደዚህ እንደዚህ እኔ ይቅርታ አድርጉልኝ፣ የእግዚአብሔርን ፊት የሚያዩትን መላእክትን የናዝሬቱ ኢየሱስን የጌታዬን እናት ስም እየጠራው መከራከር አልወድም አልኳቸው አሉና ሰዎቹ ደስ አላቸው። ለነገራቸዋል ወንጌል ማለት ይህ አይደለም። የሰው ልብ ሳይዘር እንዴት ነው እሱ እንደው መልካም ዘር እንዴት ነው በክርክር እንዴት ሊዘራቸው? እና ይሄ ነገር ያሳሰባችሁ ጉዳዩ ጥያቄው ይገባኛል። ነገር ግን እኔ መጣሁት ለቅሶ ልደርስ ነው። ይህ ጥያቄያችሁ ከሆነ እናንተ መጽሐፍታችሁን ይዛችሁ እኔም መጽሐፍን ይዤ በከበረ ሁኔታ ለምን ጊዜ ወስደን አንነጋገርም? መላእክቶች የእግዚአብሔርን ፊት የሚያው ክቡር ናቸው። የጌታ እናት እንደዚሁ ስላቸው በጣም ደስ ይላል። እንደዚህ ይሻላል። አረሳም ታህሳስ ወር ቀኑ ብቻ የጠፋኝ ተቃጠር እዛው ቤት እንድንገናኝ። እነዚህ የካህናት ቤተሰቦች ናቸው፣ የቄስ ቤተሰቦች መጡ። በመልካም ተነጋገርን። ግን ያ ከመሆኑ በፊት እኔ ስመጣ ሰዎች ሳጽናና መጽናናት የምሰጠው በወንጌል ቃል ነው እና ይቅርታ ሁኔ ዛሬ እነዚህ ለማጽናናት የጌታን ቃል አካፈረ ወንጌል ሰበኩ። ያለ ክርክር ወንጌል ሰሙ። ክብር ለእግዚአብሔር። ስለዚህ መላእክቶችን ማርያምን ማክበር አለብን እና በዚህ ቦታ ላይ ወንድሞች የሚለው ቃል እህቶችን ኢንክሉድ ያደርጋል። ፋሚሊ ኦሪየንትድ በሆነ ላንጉጅ ነው የሚጠቀሙ እንጂ እህቶችን ኤክስክሉድ የሚያደርግ አይደለም። ወንድ የለም ሴት የለም ይላል የክርስቶስ ቃል። ክብር ለእግዚአብሔር። ስለዚህ በሐዋርያ ዘመን የነበሩት ቤተ ክርስቲያናት በሚኖሩበት ከተማና ስፍራ ይጠሩ ነበረ። እዚህ ላይ ታችሁ እንደሆነ በቆላሲስ ለሚኖሩ ይላል። ቅድም አንዲት የጋራ ስልክ ስንደዋወል ስለ አንዲት ማቃተ ስጠይቃት እንዴት ነች ስላት፣ አይ ለአንድ ቤተክርስቲያን ገብታለች አለች። እና በዛ ቤተክርስቲያን በአንድ ከተማ አንድ ቸርች ነው የሚል ነገር ያላቸው አሉ። የነ ሊ የሚባል አለ፣ የነ ዋችማን እኒ ጋራ የነበረ ሰው እና ስለ ቤተክርስቲያን ያላቸው ነገር ቨሪ ቨሪ ዲስቶርትድ የሆነ ነው። እና በጣም በርካታ ጽሁፎች አሉት እና የእነሱ ቸርች በአሜሪካ ነገር ውስጥ በተለያዩ ቦታዎች አለ እና ራሱን የቻለ ችግር ነው ያ። ግን ምንድን ነው በዚህ ቦታ ላይ በቆላሲስ የሚኖሩ ቤት በዚያን ዘመን የነበሩ ቤተ ክርስቲያናት በሙሉ በባህሪያቸው በየሰው ቤት ነበር የሚገናኙት። አንደኛ ቁጥራቸው፣ ሁለተኛ ጊዜውም የስደት ዘመን ስለነበረ እንጂ ሐዋርያቶች ለምሳሌ ሄዶ ሲል በምኩራብ ነው የሚሰብኩት። በአንድ ከተማ ውስጥ በርካታ ምኩራቦች ሊኖሩ ይችላሉ እና በአንድ ከተማ ውስጥ በርካታ ቤተክርስቲያኖች ሊኖሩ ይችላሉ እና ደብዳቤውን ሲጽፍ ግን ሃውስ ቸርቾቹ 3 ቢሆኑ 4 ቢሆኑ ለሁሉ ነው የጻፈላቸው ማለት ነው። ስለዚህ በቆላሲያስ ነው የሚጠቆባቁ በከተማይቱ ስም ነው የሚጠሩት። ከተማዋን እነሱም ከተማዋን ይነካሉ። እና አይሶሌትድ አይሆን ክርስትናችን ክርስትናችን ላይ ተጽዕኖ የሚያመጣ ከተማው ቀድም እንዳየነው በከተማይቱ ውስጥ ያሉት የስተትምርቶች አምልኮች አስተዳደሩ አገዛዙ ያሉት ማህበራዊ ኢኮኖሚያዊ ችግሮች በቤተክርስቲያን ላይ ተጽዕኖ ሊያመጡ ይችላል። ስለዚህ ቆላሲስን ሲመለከት ሐዋርያው ጳውሎስ አይሶሌትድ የሆነ ቸርች አይደለም ያየው፣ ሚስቲካል የሆነ ቸርች አይደለም ያየው፣ በአንድ ጂኦግራፊካል ክልል ውስጥ ያለች ሪል የሆነ ሶሻል እና ጂኦግራፊካል ፖለቲካል ዳይናሚክስ የሚገዛት ቤተክርስቲያን ሲነካ እናያለን። ስለዚህ ሁልጊዜ ከተማዎቹን ስካን ያደርጋቸዋል። በሚጽፈው ጽሑፉ ውስጥ በከተማዎች ውስጥ ያሉትን ችግሮች የሚዳስሱ ነገሮችን ያቀርባል። እና ሃይማኖታችን መሬት የረገጠ በግን የሚገኝ በአካል በገዘፈ አካል ውስጥ የሚከናወን እምነት ነው የምንለማመደው። ግልጽ ነው። እና እኔ ከዚህ ዓለም አይደለሁ ብንልም በዓለም ውስጥ እንዳለን መርሳት የለብንም። እና በዚህ ሁኔታ ሐዋርያ ጳውሎስ የአማኞቹን ሁኔታ እንደዚህ ሲያደርግ እናያለን። እና በቆሎሴ ተጽዕኖ የሚያመጡት አማኞች ብቻ አይደሉም፣ መናፍስትም ተጽዕኖ ያመጣሉ። በቅርብ ጊዜ ለልጆቼ ስነግራቸው ነበር እና ይሄ ዓለም ሰው ብቻ ያለበት አይደለም፣ መናፍስትም አለ። እና በጣም ብዙ በርካታ መናፍስቶች በዚህ ዓለም ላይ በሰዎች ሕይወት ውስጥ ተጽዕኖ ያመጣሉ። ስለዚህ በአንዲት ከተማ ላይ የሚሰለጥኑ መናፍስት አሉ። እነዚህን ሁሉ ማሰብ አለብን። ቤተ ክርስቲያንን ስናይ ፖለቲካዊ፣ ማህበራዊ ወይም ደግሞ ውስን በሆኑ መመዘኛዎች ብቻ አይደለም፣ ሰፊ በሆነ ነገር መመልከት እንዳለብን ያሳስበናል። ስለዚህ በቆሎሴ ራሱን የቻለ መንፈሳዊ ችግር የሚያመጡ ተጽዕኖ የሚያመጡ መናፍስቶች ናቸው በሃይማኖት ውስጥ የሚገለጡት። ቅድም የነገርኳቸው ነቢያቶች ከመናፍስት ነው ትንቢታቸውን የሚገልጡት። ስለዚህ በከተማይቱ የሚኖረው እያዩ ተጠንቅቀው እንዲኖሩ እንዲመላለሱ ሊመከሩ ማሳሰቢያ ሊሰጣቸው ያስፈልጋቸዋል። ከተማይቱ ውስጥ ያሉትን ችግሮች ከንሲደር እያደረገ ማለት ነው። ስለዚህ እነዚህን ሁኔታዎች እናያለን። ሲጠቅሳቸው ምን ይላል? በቆላሲስ ለሚኖሩ ቅዱሳንና በክርስቶስ ለታመኑ ወንድሞች ይላል። ክብር ለእግዚአብሔር። ስንቶቻችሁ ቅዱስ እንደሆናችሁ ታምናላችሁ? እንደ እውነቱን ተናገሩ። አንድ ጊዜ ሳስተምር ቅዱስ መሆን በጣም እውነቱን ተናገሩ ስ እኔ ፈራለሁ ምት እኔም ዛሬ ቅዱስ አላረጋቸውም። ቅዱስ መባባል ያስፈራል አይደለም? አሁን ቅዱሳን የሚለውን ነገር በጅምላ ስንጠራው ይመቸናል። ወንድማችን ቅዱስ ቅዱስ ጋር ብንለው ትንሽ ያስፈራል። እነዚህ አንዱ ነገሮች አይለመዱ ወደ ይንሸናተታል። ቅድም እንዳልኩት የሐዋርያ የተቀባ እንደምን ነው ይህም ወደዛ ሊጦዝ ሊሄድ ይችላል። ግን ሐዋርያ ጳውሎስ ግን እነዚህን ቅዱሳን ቅዱሳን ብሎ ሲጠራቸው ልቡ በምን አይነት ገርና ጸጋ እንደተሞላ ያስደንቀኛል። በተለይ የቆሮንቶስን መጽሐፍ ሲጽፍ እንዴት አድርጎ እንደሚጽፍላቸው ተመልከቱት። የቆሮንቶስ ቤተክርስቲያን የቆሮንቶስ ቤተ ክርስቲያንን ትላላችሁ ወይ እያልኩኝ የጠየቁበት ጊዜ አንዳንድ ቦታ ሳስተምርና እኛም ቆሮንቶስ ነግሩ ነበረ። ለምን ችግሩን ሲያውት ግን ይሄ ችግር እኛም ጋር እያሎቻቸውን ያወጡ ነበረ። እና ሐዋርያ ጳውሎስ እነዚህንም ሲናገር ምን ይላል? በክርስቶስ ኢየሱስ ለተቀደሱ ይላል። ክብር ለእግዚአብሔር። ማን ብሏቸዋል? ቅዱሳን ይላቸዋል። ይህ ቅዱስነት ምክንያቱ ጌታ ኢየሱስ ክርስቶስ ነው። እግዚአብሔር የተመሰገነ ይሆን። ግልጽ ነው ውድ ወገኖች። ስለዚህ እነዚህን ሁኔታዎች ስንመለከት ሚስጥሩን ማየት አለብን። ምንም እንኳን በአካላቸው የተለያየ ፖለቲካ፣ የተለያየ ዘር፣ የተለያየ ኢኮኖሚ፣ የተለያየ ነገር አለበት፣ ቆሎሲስ የምትባል ከተማ ችግሯ ሁሉ ሊነካቸው እሷን ሊነኳት ቢችሉ እነሱ ግን ዩኒክ ናቸው። እግዚአብሔር የተመሰገነ። ቤተ ክርስቲያኒቱ እግዚአብሔር የሰጣቸው መንፈሳዊ አይደንቲቲ ከተማይቱ እግዚአብሔር የሰጣቸው አይደንቲቲ ስሚር እንዳታደርግ የሚያምን ሰው ነው። እግዚአብሔር የተመሰገነ። ቅዱስ ናቸው፣ ዩኒክ ናቸው፣ የተጠራችሁ ናቸው፣ የተለያችሁ ናቸው ይላቸው። ቤተ ክርስቲያን መሄዳችን አይደለም መለያችን፣ መዘመራችን አይደለም መለያችን። በቆላሲስ ባለች ቤተ ክርስቲያን የሚሄዱ መዘምራን አይላቸው በዛ ተሰብስቦ የምጸሉ አላናቸው ቅዱሳን ዩኒክ ይሆን ቤተክርስቲያን ሲሰበሰቡ ዩኒክነታቸው ነው የሰበሰባቸው። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ቸርች ሜናቸው አይደለምና በቆላሲስ ይኑሩ እንጂ ምን አይነት ናቸው? ቅዱስ ይሆን ጌታ የለያቸው። ስለዚህ ቅዱሳን የሚለው መለያቸው እንደሆነ ይናገራል። በምንኖርበት ክልል ካሉት ከሌሎች ማሪዎች የምንለየው ለጌታ የተለየንበት መለያችን ነው። በሮሚያን 7 ላይ በእግዚአብሔር ለተወደዳችሁ ቅዱሳን ልትሆኑ ምን ያደርጋችሁ? የተጠራችሁ። እኔ አይውሽ ሰዎች ይሄን ወንጌል ሲሰሙ ጊዜ ሲሰሙ ቅዱስ ሊሆኑ ጥሪ እንደደረሳቸው ቢያምኑ ትልቅ ነገር ነው። በጣም ትልቅ ነገር ነው። ቅዱሳን ሊሆኑ ልትሆኑ ምን ያደርጋችሁ? የተጠራችሁ። ክብር ለእግዚአብሔር። እንደነበርን እንኖራለን። የተለየ ዩኒክ ህይወት እንዲኖረን የተጠራን እንደሆነ ይናገራል። እግዚአብሔር የተመሰገነ ይሁን። ስለዚህ ከምንኖርበት ህብረተሰብ መካከል በወንጌል በደረሰን ጥሪ መሰረት ቅዱሳን ሆነን ልንኖር ስለተጠራን ልዩ እንሆናለን። ቅዱስ የሚያደርገን ላይፍ ስታይላችን አይደለም። አንዳንድ ጊዜ ላይፍ ስታይል ይወሰዳል። እና በጣም በርካታ ነገሮች በዚህ ላይ ብዙ ያየናቸው ነገሮች አሉ። እና ሰዎች አንዳንድ ጊዜ አንዳንድ ላይፍ ስታይልን በመኖራቸው ቅዱስነትን ከሚያደርጉት ነገር ጋር ያያሉ። አይደለም። ቅዱስነት ውስጣዊ ነው። ውስጣዊ ነገራችን ቅዱስነትን የቅዱስነት አይደንቲቲ ሳይሰጠን በውጫዊ ነገር ላይ ቅዱስነት አለ ብለን ብንል ረጅም ልብስ መልበሳችን፣ ጸጉራችን፣ ኩትቻ ለማድረጋችን፣ ሊፕስቲክ አለመቀባታችን ወንዱም አለ አይደለም። እኔ እንደ ስለማምንበት አይደለም ነግራችሁ ጎፈሪያ ለማድረጉ አለ አይደለም። ጆሪጆን ትራ ለመሆኑ ከሆነ በዚህ ቅዱስነት አይለካም፣ አይለካም። ልባችን ቅዱስ መሆን ያለበት። አንድ ጊዜ አንዲት ልጅ በመንፈስ ቅዱስ ጸጋ ተሞልተን በምንኖርበት ዘመን መንፈስ ቅዱስን አልቀበልም እያለች በጣም ትከራከራለች ከጓደኞቿ ጋርና እኔ ጋር ይዘዋት መጡና ምንድን ነው ችግርሽ አልኳት። እነዚህ አፍሮ ያለው ናቸው መንፈስ ቅዱስ ያለባቸው አለች። ጸጉራቸው ነው የምታየው። እና ቤልቦት ያደርጋሉ። ያን የድሮ ክርስቲያን ቤልቦት ቦጭ ቦጭ እያለ ነው ሄደው እንትን ይመስላል። እና ልብሳቸው ሁሉ ነገረች። እሷን ረጅም ከጉበጧ በታች ዝቅ ያለ የምታደርገው ኩትቻ ምናምን አታረግም። ነገሯ ሁሉ በቃ እንትን ምንድን ነው የሚባሉት መነኩሴ ትመስላለች አለባበሷ። እና ግን ጌታ ትወዳለች። መንፈስ ቅዱስ እማላይ ነው የወረደው፣ እማላይ ነው የወረደው። የቆርኔሌዎስ ቤተሰቦች ልብሳቸውን ቀይረው ነው የወረደባቸው። ምን አይነት ልብስ ለብሰው ነው የወረደባቸው? እንዴት ነው የወረደው? ያልኩ ነግራት ጀመር። በእውነት ነው ነግራቸው። ለበዓለ ሃምሳ የተሰበሰቡት በሙሉ እዛ ያሉት 3000 ህዝብ እንዴት ነው እሱ መንፈስ ቅዱስ ነው እነ ጴጥሮስ ማን ነበሩ ምን ነበሩ እያሉ ማየት ጀመር። ቅዱስነታችን ከጥሪ ጋር የሚያዝ ነው። እግዚአብሔር የተመሰገነ። እግዚአብሔር ከጠራን ጥሪ ጋር የሚያዝ ነው። የተጠራንበትን ጥሪ ስናይ ለዛ ጥሪ ዩኒክ እንሆናለን። ሰው ሰርግ ቢጠራችሁ ለሰርግ የሆነ ልብስ ትለብሳላችሁ። ሰው ለስፖርት ቢጠራችሁ ለስፖርት የሆነ ነገር ይኖራችኋል። እግዚአብሔር የጠራን ቅዱስ እንድንሆን። እግዚአብሔር ስም የተባረከ ቅዱስ እንድትሆኑ ነው የተጠራችሁት። ይሄንን መቀበል ማመን፣ ጌታ ሆይ እኔ ቅዱስ ሆኜ ልኖር እኔ ጠራኸኝ ብሎ መደነቅ ነው እንዳመጣል። እኔ ሳስበው እኔ ተራ ኃጢአተኛ የሆንኩት ሰው ለዚህ ህይወት ለየኝ ብሎ እግዚአብሔር ማድነቅ እጅግ በጣም አስፈላጊ ነው። እግዚአብሔር የተመሰገነ ነው። እግዚአብሔር የተመሰገነ ነው። ሐዋርያ ጳውሎስ እነዚህን ቅዱሳት ብቻ አይደለም ቅዱሳን ብሎ የቆሮንቶስን ሰዎች ቅዱሳን ይላቸዋል። የእግዚአብሔር ስም የተባረከ። እናንተን ደብዳቤ የሚጽፍላችሁ ቅዱሳን ይላቸዋል። የጌታ የወንጌል እውነት ተቀብላችሁ በጌታ አምናችሁ ከሆነ ቅዱሳን ይላቸዋል። እስኪ ጀስት ቲንክ ኦፍ ዲስ። እነዚህ ሰሞናቶች ውስጥ አስቡት ይህን ነገር። እግዚአብሔር የወንጌልን ጥሪ የሰማሁት ቅዱስ ሆኜ ልኖር ነው የተጠራሁት። እግዚአብሔር ይህን ጥሪ ለካ የሰጠኝ ቅዱስ ለሆነ የቸርች አባል ለሆነ አይደለም። The most primary target የኔ ቅዱስ ህይወት ቅዱስ ህይወት እንዲኖረኝ ለቅድስና እግዚአብሔር ጠርቶናል ይላል። ክብር ለእግዚአብሔር። ይህንን አስቡ እስኪ አስተው። ቤተክርስቲያን አገልጋይ ልትሆኑ አይደለም እግዚአብሔር የጠራችሁ። ቤተክርስቲያን ውስጥ ወንበር ሞልታችሁ ፕሮግራም እንዲካሄድ አይደለም የጠራችሁ፣ እግዚአብሔር የጠራችሁ ቅዱስ ልትሆኑ። ጀስቲንግ ወደ ቤተክርስቲያን ስትመጡ እያንዳንዱ ክርስቲያን ቅዱስ ሆኖ ቢመጣ ጌታ በመካከላችን እንዴት እንደሚያደርግ፣ ይሄ በጣም እጅግ ሴክሬድ የሆነ ክቡር ነገር ነው። እግዚአብሔር የተመሰገነ። ሌሎችን ክርስቲያኖች ቅዱሳን አድርጎ ማየት፣ ራሳችን ቅዱስ አድርጎ ማየት፣ ለራሳችን አመለካከታችን ሲቀየር ለሌላ ሰው ደግሞ ያለን ይቀየራል። የእግዚአብሔር ስም የተባረከ ነው። እንግዲህ ዛሬ በኢንትሮዳክሽን መልክ ይህንን አይተናል። ፈጠን ፈጠን አድርጌ በጣም አንዳንድ ነገሮችን እዘላችኋለሁ፣ ግን በጣም ኢምፖርታንት በሆኑ ነገሮች ላይ ይህንን የቆላሲስ መጽሐፍ አብረን እንመለከታለን። ፕሊዝ ለእኔም ጸልዩልኝ፣ ለቤተሰቦችም ጸልዩ። የእግዚአብሔር ጸጋ ለእናንተም ደግሞ እንዲኖራችሁ ጸልዩ። እግዚአብሔር የተመሰገነ ይሁን። አብረን እንጸልይ። ከጌታ ቃል በኋላ መጸለይ በጣም ፈልጋለሁ ብዙ ጊዜ። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። ውድ የጌታ ልጆች፣ ስለ ራሳችሁ ያላችሁን ግንዛቤ እግዚአብሔር በዚህ በተማርነው ነገር ውስጥ በየትኛው ነገር እናንተ እንደነካ እንደተናገረ እንደመከራችሁ ስንት መልካም ነገር እንዳገኛችሁ እናንተና እግዚአብሔር ታውቃላችሁ። ነገር ግን ዛሬ ትምህርት ጀምረናል። ጌታ አምላክ ፈቃዱ ቢሆን ደግሞ እንቀጥላለን። ነገር ግን የተማርነው ነገር ታሪክ የሚሰራው የምንቀበልበት አቀባበል ላይ ነው። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር ሆይ በቃል ታሪኬ ይሰራ ብላችሁ ለምኑት። በቃል ብርሃን ታሪኬ ይሰራ። እኔ አንተ የምትፈልገውን እንደሆን የምትሻውን ነገር ሁሉ በቃል ሰማይና ምድር የፈጠርክ ልዑል እግዚአብሔር በወንጌል ቃል በልጅ በክብር ወንጌል እኔ ለውጠኝ በሉት። እግዚአብሔር ይህን ለእናንተና ለእኔ ያደርጋል። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ቃል ይህን የሚያደርግበትን ምክንያት አትርሱ። ውድ ወገኖች፣ ለእግዚአብሔር ቃል የኔ የማስተማር ችሎታ ወይንም የኔ እውቀት የእግዚአብሔርን ቃል ሕያው አያደርገውም። የእግዚአብሔር ቃል በራሱ ሕይወት አለው። የእግዚአብሔር መንፈስ ያለበት ቃል ነው። መንፈስ ያለበት ቃል ነው። እግዚአብሔር በዚህ መንፈሱን ባሳደረበት ቃል ይገናኛል። የእግዚአብሔር ቃል ውድ ወገኖች ሕያው ቃል ነው። የሚሰራ እና የሚሰራው ስራ በውስጣችን ልብና ኩላሊታችንን ቅልጥማችንን አጥንታችን ሳይቀር በውስጣዊ ህይወታችን ላይ ለውጥ ሊያመጣ የሚችል ኃይል አለው። ክብር ለእግዚአብሔር። እግዚአብሔር ይሄ ቃል ማንም ሰው ወደ እናንተ ሊያመጣው አይችልም። እግዚአብሔር እናንተን የሚያያችሁ ጌታ ይህን ቃል ይልክላችኋል። ስለዚህ ወደ ጌታ ተመልከቱ። ልዩ የማስተማር ችሎታ ያለው እከሌ የሚባል አገልጋይ ስለመጣ አይደለም የምትማሩት። የናዝሬቱ ኢየሱስ ክርስቶስ የቤተ ክርስቲያን ራስ፣ እናንተን የዋጃችሁ ያዳናችሁ ጌታ ህይወታችሁን የሚመለከተው ጌታ እሱ ሊቀድሳችሁ ነው። እኔ ስጸልይ፣ ውድ ወገኖቼ አዳምጡኝ፣ ከልቤ ነው የምነግራችሁ። እግዚአብሔር ሆይ ምንድን ነው ልጆች የምትላቸው የምትፈልገው ነው ምለው። እናንተን ምን ማለት እንዳለበት እሱ ነው የሚያውቀው። ቤተ ክርስቲያኑን የሚሰራ እሱ ነው። እናንተን የሚያነጻችሁ እሱ ነው። የሚቀድሳችሁ እሱ ነው። እግዚአብሔር ስም የተባረከ ይሁን። ስለዚህ የእግዚአብሔር ቃል ከእግዚአብሔር ልጅ ከኢየሱስ ክርስቶስ ጋር የተያዘ ነው። ይህን ጸጋ እግዚአብሔር እንዲሰጠን እንጸልያለን። እግዚአብሔር አምላኬ በዚህ ስፍራ መጥቼ እነዚህን ወንድሞቼንና እህቶቼን ላገለግላቸው ይህንን ታላቅ እድል ስለሰጠኝ አመሰግናለሁ። ጌታ አምላክ ሆይ በዚህ ስፍራ ተሰብስበን በተማርነው እውነት እግዚአብሔር ሆይ የሚጠቅመንን ነገር በልባችን ማስቀረት መያዝ በመረዳትና በማስተዋል ጌታ ሆይ በጸና ልቦና በተሰጠ እግዚአብሔር ሆይ በተከፈተ መንፈስ ቃልህን የማስተናገድ ጸጋ ስጠን። ጌታ ሆይ ቃልህ በውስጡ ባለው ኃይልና ስልጣን በሕይወታችን ስራ ይስራ። እግዚአብሔር አምላካችን መድኃኒታችን ሆይ ቃልህ ያው ነው፣ ይስራ። ጌታ ሆይ በቃል ስልጣን በእያንዳንዳችን ህይወት ውስጥ እለፍ። የተዋረደውን ከከበረው የምንለይበት ጸጋ ስጠን። እግዚአብሔር አምላክ መድኃኒት ሆይ በህይወታችን የተቀየጠ ከተጠራንበት ጥሪ ጋር የማይሄድ አንተ እኛን ለፈለክበት ዓላማ እንዳንውል የሚታገለን ኃይል ሁሉ ይሰበር።
አሜን።
ይሰበር። በስም ኃይል ይሰበር።
አሜን።
ይሄ የሞት ክበት አንተ የከበርክበት የናዝሬቱ ኢየሱስ ክርስቶስ ቃልም ሥጋ ሆነ የተባለበት ጉዳይ እንለምናለን። የፈቃድህ ነው፣ ምክርህ ነው፣ አድርግልን። በሕይወታችን ቅይጥ የሆነው ነገር ሁሉ ጌታ ሆይ የሚወገድበት የቃል ሰይፍ፣ የቃል ሕያውነት፣ የቃል ብርታት ይለፍ። እነዚህ ልጆች ዛሬ ታናናሽነታቸውን አይመልከቱ። በእግዚአብሔር ቃል ነገ አንተ በእነሱ ልትሰራ ያለውን እየታመንኩ እያሰብኩ ለምናለሁ። እግዚአብሔር አምላካችን ሆይ በዚች ሀገራችን፣ በምንወዳት ሀገራችን፣ በሕዝባችን መካከል እነዚህ ወገኖቼ የወንጌልን ጸጋ ተሞልተው በወንጌል ብርሃን ተሞልተው ነገ ሊያገለግሉ የሚችሉ ታማኝ ወንዶችና ሴቶች ልጆች እንዲሆኑልህ ዛሬ ቃል ወደ እነሱ ይምጣላቸው። ሰሞኑን በምንማረው ሁሉ በቃል ይታነሱ። ይህ ቦታ እግዚአብሔር ሆይ ሰዎች በእግዚአብሔር ቃል የሚሰሩበት የእግዚአብሔር ቃል ኃይል የሚገለጥበት ስፍራ እንዲሆን ማጸናለሁ። ክብር ምስጋና ለአንተ ይሁን። ክብር ምስጋና ለአንተ ይሁን። እግዚአብሔር አምላክ መድኃኒት በጳውሎስ ሕይወት ውስጥ የሰራ፣ በአጵሎስ ሕይወት ውስጥ የሰራ፣ በባሪያዎች በወንዶችና በሴቶች ልጆች ሕይወት ውስጥ የሰራ ዛሬም በእኛ ሕይወት ትሰራለህ። ተስፋ የማታስቆርጥ አምላክ ነህ። ትናንትናም ዛሬም ለዘላለም ያው ነህ። እግዚአብሔር አምላኬ ሆይ እነዚህ ወገኖች በመንፈስ ቅዱስ ኃይል በውስጣቸው በእግዚአብሔር